የጌታ ስም ብሩክ ይሁን። ሳምንታችን ደግሞ ጌታ በሰላም ጠብቆ ለዚህ ስላደረሰን የእግዚአብሔር ስም ብሩክ ይሁን። ወደ ዛሬ ትምህርታችን እንሄዳለን። እንጸልይና እንጀምራለን ማለት ነው። እግዚአብሔር አምላካችን ሆይ እናመሰግናለን። ክብር ሁሉ ከዘላለም እስከ ዘላለም ላንተ ይሁን። ጌታ ሆይ ደግሞ በዚህ ጊዜ በእድሜያችን ለይህን ቀና ሰዓት ጨምረህልን እግዚአብሔር ሆይ የሰራሃት አንተ ቀናት በእሷ ደስ ይበለን ተብሎ ተጽፏል። እኛ ስለ ነገ አናስብም፣ ዛሬን ግን ሰጥተኸናል። በሰጠኸን በዚች ቀን ደስ ይለናል። በፊትህ አለን፣ ቃልህን እንሰማለን። እግዚአብሔር ሆይ የተባረከ ተስፋችን ክርስቶስን ኤኒ ሞመንት ኤኒ የትኛውም ጊዜ ልትመጣ እንደምትችል እያሰብን እንጠብቀሃለን፣ በጉጉት እንጠብቀሃለን። ጌታ ሆይ እናመሰግንሃለን። ጌታ እግዚአብሔር ሆይ አሁንም እየሆነ ስላለው ስለሚሆነው ነገር ሁሉ እግዚአብሔር አንተ ጻድቅ ነህ። አንተ በስራህ አትሳሳትም፣ የምታደርገው የምታውቅ አምላክ ነህ። እግዚአብሔር ሆይ የሚሆነው ከአንተ ቁጥጥር ውጭ አይደለም። ስለዚህ አፋችንን በእጃችን ላይ እንጭናለን። ከዛ ይልቅ ግን እንማላለን። እግዚአብሔር ሆይ ዝም ብለው ለሚጠፉት ጌታ አንተን ሳያገኙ ሕይወት ሳይገለጥላቸው ብርሃን ሳይበራላቸው ለሚሞቱት ግን እንጸልያለን። እግዚአብሔር ሆይ በዓለም ዙሪያ ያለውንም እግዚአብሔር ሆይ ዲያብሎስ የመጨረሻ መሆኑን አውቀው በጭካኔ የወረደበት ጊዜ ነው። እግዚአብሔር ሆይ ስለዚህ ቤት ጌታ አንተን ሳያገኙ ስለሚሞቱ ሰዎች ግን እንጸልያለን በኢየሱስ ክርስቶስን። ስለዚህ ለወንጌል ቀስቅሰን አፋችን ጌታ ሆይ ስለአንተ እንድናወራ የምስራቹን እንድንናገር በዓለም ዙሪያ እግዚአብሔር ያለ ክርስቲያን በሙሉ ነቅቶ ከፍርሃት ከመንቀጥቀጥ ይልቅ ጌታን እግዚአብሔር ያንተን ክቡር የሆንከውን ኢየሱስ እንድንናገር እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁ። ቤተ ክርስቲያንንም አነቃቃት፣ አስነሳት። ጌታ ስራዋ የተባረከ ተስፋ የሆንከውን አንተን ነው የምስራች የሆንከውን አንተን ማውራት ነውና ጌታ ሆይ ቤተ ክርስቲያንንም እንቅልፍ የተኛችሁን ሁሉ ቀስቅሰ በዘመን በተለይ እድል አለ ሰዎች ኑሯቸውን ይከፍታሉ እና በዚህ ዘመን አፋችን ሞልቶ ኢየሱስ ጌታ ጌታ ነው እንድንትረዳን በኢየሱስ ክርስቶስ ስም ጸልያለሁ። አሁን ቀሪ ጊዜያችን ከኛ ጋር አሁን መንፈስ ቅዱስ አንተ አስተምረን፣ አንተ ባርከን፣ አንተ አጽናናን፣ አንተ ምከረን። ጌታ ሆይ አንተ ይሄ ሁሉ የምታደርግ አንተ ነህ። በእኛ ውስጥ ያለው እኛ እናቀሃለን ጌታ፣ ዓለም አያውቅህም፣ እኛ ግን እናቀሃለን። ታጽናናናለህ፣ ትመክረናለህ፣ ትደግፈናለህ። ጌታ ሆይ ሳንፈራ ሳንቸር በዚህ ምድር እንድንኖር የምትረዳን አንተ ስለሆንክ ከእያንዳንዳችን ጋር ስላለህ እናመሰግንሃለን። ክብር ሁሉ ተጠቅሎ ለአንተ ይሁን በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን። የእግዚአብሔር ስም ብሩክ ይሁን። ተባረኩ ወንድሞቼ እህቶቼ የምትሰሙኝ ሁሉ። ዛሬ ቀጥለው ያቆምኩት ትንቢቶቹ ላይ ነው ያቆምኩት። እነ መክብብን እነ መሐሌን የቀኔ መጽሐፍቶችን ላይ መጨረሻ ጨርሰን ነቢያቶቹን ለማየት ነው ዛሬ የተቀጣጠር ነው። የነቢያት መጽሐፍቶች 17 የነቢያት መጽሐፍት አሉ። ከእነዚህ ውስጥ አምስቱ ታላላቆች፣ 12ቱ ታናናሽ ይባላሉ። ነገር ግን ታላቅና ታናሽ የተባሉት በነቢያቶቹ ትልቅነትና ትንሽ መሆን ሳይሆን በመጽሐፉ ትልቅነትና ትንሽነት ነው። ስለዚህ አምስቱ ጀምራለሁ። በአምስቱ ታላላቅ የነቢያት መጽሐፍት በሚባሉት ጀምራለሁ። የመጀመሪያው ኢሳያስ ነው። ከዛ በኋላ የሚቀጥለው ኤርሚያስ፣ ከዝቆቆ ኤርሚያስ እና እዝቅኤል እና ዳንኤል ናቸው። ኤርሚያስ 66 ነው። ኤርሚያስ ራሱ ማለት ደህንነት የእግዚአብሔር ደህንነቴ ነው ማለት ነው። እና በይሁዳ ንጉስ በኦዚያን በኢዮአታም እና በአካዚያን በዝቅያስ ዘመነ መንግስት የነበረ እና ወይም ትንቢት የተናገረ ሰው ነው። የተጠራው በኦዚያን በሞተ አመት እንደተጠራ ራሱ መጽሐፉ ላይ ይናገራል። እና ኢሳያስ በነገስታት ታሪክ ውስጥም ታሪክ እንደጻፈ በሁለተኛ ዜና 26:22 ላይ 32:32 ላይ እናያለን። ራሱ ኢሳያስ 8:1 ላይም እናያለን። ኢሳያስ ዋና መልእክቱ የእስራኤል ቅዱስ በዓለም ሁሉ ላይ ነግሶ በአመፀኞች ላይ በፍርድ የሚነሳበት ቀን ወይም ደግሞ የሚያምኑትን የሚያደንበት ቀን አለ ወይም ኃይሉን የሚገልጥበት ቀን አለ የሚል ነው እና መጽሐፉ በአጠቃላይ ለሶስት መክፈል ይቻላል። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 39 ያለው ነው። በኢሳያስ ዘመን በሆኑ ድርጊቶች ላይ የተጻፈ ነው። ኢሳያስ በኖረበት ዘመን እስራኤል ይሁዳና እስራኤል በሚያደርጓቸው ነገሮች ላይ የተጻፈ ነው እና እግዚአብሔር ቅዱስ ስለሆነ አመፀኛ በሆነ ሕዝብ ላይ ወይም በሌሎችም እንኳን ከእስራኤል ውጭ በሆኑ ሕዝቦች ላይ ይፈርዳል። እና ደግሞ መፍረዱ አይቀርም የሚል ትንቢት ነው እና የእግዚአብሔር መንግስትና ደግሞ በረከቱንም እዛ ላይ ተናግሯል። በሁለተኛ ከምዕራፍ 40 እስከ ምዕራፍ 55 ያ ዘመን በኋላ ስለሚሆነው ስለ ባቢሎን ምርኮ በምርኮ 70 ዓመት እንደሚሄዱ ገና ከመሆኑ በፊት በእነ ኤርሚያስም በኢሳያስ በሌሎቹ ነቢያት እንደተነገረ በኢሳያስም በኩል እግዚአብሔር ተናግሮ ነበረ። ካስታወሳችሁ የመጨረሻው መጽሐፍ ስንነጋገር ሁለተኛ ዜና መጨረሻ ላይ ብዙ ነቢያት ተነስተው ወደ እግዚአብሔር እንዲመለሱ እግዚአብሔር ለሰባ ዓመት እንደጨከነ ወደ ምርኮ እንደሚከታቸው ሲናገሩ ነቢያቶችን በመግደል ነቢያቶችን በማሰቃየት በመጥፋት በመሳቅ በመቀለድ ቄሳውስቱም ነገስታቱም ህዝቡ ሁሉ እግዚአብሔርን እንደበደሉ። ለዚህ ነው ቅድም የሚያልኳችሁ እግዚአብሔር ሳይናገር ምንም ነገር አያደርግም ያልኩት። እና እግዚአብሔር በጣም በትዕግስት በብዙ ወተለያዩ ነቢያት እየተነሳ እባካችሁ ተመለሱ እባካችሁ ተመለሱ እግዚአብሔር ምህረቱ ብዙ ነው ይላል መጽሐፍ ቅዱስ። ቁጣው ምህረቱ ነው የያዘው። እግዚአብሔር ባላንስ ያደረገው ቁጣውን በምህረቱ ነው። ምህረቱ ለዘላለም ነው። ምህረቱ ይበልጣል። እግዚአብሔር ከቁጣው ይልቅ ምህረቱ ይበልጣል። እና በብዙ ነቢያት እንደተናገረ ሁሉ በኢሳያስም መጽሐፍ በኢሳያስ በነቢዩ በትንቢተ ኢሳያስ ላይም እንዲመለሱ በማለት ከምዕራፍ 40 ቀጥሎ እስከ 55 ድረስ የምናየው ያንን ነው የሚናገረው። የሚሆንባቸውን ነገር ነው የሚነግራቸው። ከዛ በሶስተኛ ከፋፈሉ ከምዕራፍ 56 እስከ 66 የጽዮንን ዘላለማዊነት ማለት ኢየሩሳሌምን ዘላለማዊነትና ክብር ማለት የምድሩን ሳይሆን የሰማዩንም ነው የሚያካትተው እና በክፉ ያለ ህዝብ እንደሚጠፋ እግዚአብሔር ግን ከህዝቡ ጋር በድል ህዝቡን ወደፊት በድል እንደሚመራ ግን ክፋትና ኃጢአት ራስ ለራስ ብቻ ጉዳት እንደሆነ ኢሳይያስ ጽፏል። ኢሳይያስ ትንቢተ ኢሳይያስ ትልቁ እንትኑ ስለ መሲሁ ስለ ክርስቶስ በሰፊው የሚናገር መጽሐፍ ነው እና የሐዲስ ኪዳን ጸሐፊዎች ተብሎ እንደተጻፈ እያሉ ብዙ ቦታ የተጠቀሰው የኢሳይያስ መጽሐፍ ነው። ኢቭን ወደ ሐዋርያት ሥራ እንኳን ሲሄዱ ሐዋርያት ሥራ ላይ ሁሉ የኢሳይያስን ትንቢት ነው እየጠቀሱት ያለፉትና ለምሳሌ ያህል ኤግዛምፕል ድንግል እንደምትወልድ ኢሳይያስ 7:14 ላይ እናያለን። ማቴዎስ 1:23 ላይ ተፈጻሚ ሆኗል። መንግስቱ የዘላለም እንደሆነ ኢሳይያስ 9:6 የዘላለም አባት በዓለም መንግስት ያለው እንደሆነ እሱም አሁን በአንድ ሺህ ዓመት ግዛት ውስጥ ይሄ የተፈጸመም ነው የሚፈጸምም ነው። ተፈጽሟል። መጥቶ ክርስቶስ ኢየሱስ መንግስቱን ኦልሬዲ ይዞ መጥቷል እና ያ ዘላለማዊ ሆኖ መንግስቱ ደግሞ ለሺህ ዓመት ደግሞ በምድር ላይ እንደሚገዛ ሁሉ እዚሁ ኢሳይያስ መጽሐፍ ላይ እናገኛለን። ክርስቶስ ከመምጣቱ በፊት ሌላ መንገድ ጠራጊ እንዳለው ስለ ዮሐንስ መጥምቁም ያየነው በኢሳይያስ 40:35 ላይ ኢሳይያስ 40:3-5 ሲናገር ማቴዎስ 3:3 ላይ አይተነዋል። ዮሐንስ መጥምቁን ማለት ነው። አገልግሎቱ እንኳን በገሊላ እንደሚመር ኢሳይያስ 9:1-2 ሲነግረን ማቴዎስ 4:14 ላይ ክርስቶስ አገልግሎቱን በቃና ዘገሊላ እንደጀመረ ውሃን ወደ ወይን ጠጅ በመለወጥ የመጀመሪያ አገልግሎቱን በቃና ዘገሊላ እንደጀመረ ራሱ ኢሳይያስ ይሄንን ትንቢት ተናግሮት ነበረ። ህመምተኞች እንደሚፈውስ በመስቀል ላይ ያደረገው የኃጢአትን የበደልን እስራት እንደሚፈታ በኢሳይያስ 53 ላይ እናየዋለን። ከአንድ ጀምሮ እስከ 11 በምን አይነት አሟሟት እንደሚሞት በደልን እንደማያስተስሪ በደልን እግዚአብሔር ከዛ በኋላ እንደማይቆጥር በሱ ላይ በደልን ኃጢአትን መርገምን ሁሉ እሱ ላይ እንደሚያደርግ ኢሳይያስ ነው አስቀድሞ እንግዲህ ክርስቶስ ከመሞቱ 100 ምናምን ዓመት በፊት ስለዚህ ትንቢት የተናገረው ኢሳይያስ ነው። በየዋህነት እንደሚሰራ እግዚአብሔር የመረጠው እሱ እንደሆነ የማይከራከር የማይጮህ ድምፁን የማያሰማ ለራሱ ፋይት የማያደርግ ማለት ነው። ለዚህ ነው እንደ በግ እንደሚታረድ በግ ተነዳ እንጂ ራሱን ለማዳን ፋይት ያላደረገ ዝም ብሎ ሳይጮህ ሳይጨቃጨቅ ራሱን አሳልፎ እንደሰጠ ኢሳይያስ ራሱ መጀመሪያ ነግሮናል በምዕራፍ 42:1-3 ላይ እና ማቴዎስ 12:18 ላይም ያንን እናያለን። የእምነት መሰረት እንደሆነ እውነተኛ ድንጋይ የማዕዘኑ ድንጋይ ግንበኞች የናቁት ድንጋይ እሱ እንደሆነ የሃይማኖታችን ጀማሪና ፈጻሚ በክርስቶስ እንደሆነ አዲሱ ኪዳን የሚመሰረተው እና እሱ ነው። ሐዋርያ ጳውሎስም እሱን እያያችሁ ሩጡ ያለ ለዚህ ነው። ስለዚህ ራሱ ኢሳይያስ ነግሮናል የእምነት መሰረት እንደሆነ ክርስቶስ፣ ግን ግንበኞች የናቁት የማዕዘን ራስ እሱ እንደሆነ ነግሮናል እና አህዛብም በሱ ተስፋ እንደሚያደርጉ አህዛብም እንደሚባርክ ልክ ለአብርሃም የገባው ተስፋ በኢሳይያስ መጽሐፍ ላይም ኢሳይያስ 65:1-2 ብናይ እግዚአብሔር ላልወደዱ ላልፈለጉኝ ለሩቅ ህዝብ እንደሚገለጥ ወገኑ ያለው ነው፣ ህዝቡ ያለው ነው፣ ህዝቤ ብሎ እንደሚጠራ እኛ ሁሉ በትንቢት እኛን ሁሉ እንደሚከተን እዚህ አዲሱ ኪዳን ውስጥ ወይም ወደ ክርስቶስ ውስጥ እንደሚከተን ኢሳያስ አስቀድሞ ያየው ነው እና ሮሜ 9:32 ለዚህ ነው አስገራሚ ምስጢር ተገልጦልኛል ይላል ሐዋርያው ጳውሎስ። አህዛብና አይሁድ እንዴት አድርገን አንድ እንሆን በመስቀሉ ቀርበው ለነበሩትም ሰላምን ር ለነበር ነውም ሰላምን የምስራች ብሎ ሰበከ። ስለዚህ በወንግ በመስቀሉ አንድ አደረገን ተብሎ እኛም አህዛብም እዛ አዲሱ ሰው የሚለው ይፈጥር ዘንድ በራሱ ይሄን አደረገ ይለናል። ስለዚህ አይሁዳዊም ሳይሆን ጨዋ ሳይሆን ባሪያ ሳይሆን ግን በዚህ በመስቀሉ የሱን ክርስቶስ ለተቀበሉ በስሙ ለሚያምኑ በሚለው በዛ መንገድ ያ አዲስ ሰው የሚባለውን ሊፈጥር እግዚአብሔር አህዛብንም እዛ ውስጥ እንዳሰባቸው በቃ አስቀድሞ በነቢያቱ መጽሐፍ ተናግሯል። ስለዚህ ኢሳያስም ይሄንን ነብይ ይሄንን ትንቢት ተናግሮት ነበር አስቀድሞ። ስለዚህ ኢሳያስ መጽሐፍ ብዙ ብዙ የሚያተኩረው መሲሁ ላይ ክርስቶስ ላይ ነው የሚያተኩረው። በሌሎች እንደው ምን ይላሉ 66 አፍ ነው ያለውና እሱ ራሱ 66ቱ መጽሐፍ ነው ይላሉ። ሲጠና ራሱ 66ቱ መጽሐፍ ያጠቃልላል ይላሉ። ብዙ የእግዚአብሔር እቅድና ፕላኑ በክርስቶስ ዓለምን ለመጠቅለል ያሰበውን እስከ መጨረሻው ድረስ የመንግስቱን መጨረሻ ክርስቶስ ኢየሱስ ተመልሶ በሺው ዓመት መንግስት ሊኖር የሚችለው ሁኔታ ሁሉ ኢሳያስ ጥቅልል አድርጎ የዘገበው ወይም ትንቢቱን በዛ መንገድ ያቀረበ መሆኑን ትንቢተ ኢሳያስን ስናጠና ክርስቶስን በብዙ ልናየው እንደምንችል እሱን ማየት እንችላለን። እና ሌላውም ወደ ባቢሎን ምርኮ እንደሚሄዱ በሰፊው ነግሯቸዋል። ለባቢሎን ተማርከው እንደሚሄዱ ግን ከዛም ደግሞ እንደሚመልሳቸው እግዚአብሔር ህዝቡን በማጽናናት እንደሚመልስ ምዕራፍ 40 እስከ 55 ድረስ ባለው ውስጥ እናያለን። እና ስለ ጽዮን ዘላለማዊነት ብለናል። ኢየሩሳሌም እነሱ የሚሉት ይቺ ምድራዊ ጽዮን ነው፣ ግን አይደለም። እግዚአብሔር የአዲሷ ኢየሩሳሌም የምንላት በራእይ ላይ ያየናት ዘላለማዊ እንደሆነ፣ የእግዚአብሔር መንግስት ዘላለማዊ እንደሆነ፣ የእግዚአብሔር እቅድ ማንም ሊያፈርሰው እንደማይችል፣ እግዚአብሔር ጀምሮ መጨረስ የሚችል አምላክ ነው። የእግዚአብሔር እቅድ ሰው ማበላሸት አይችልም። በየትኛውም መንገድ እግዚአብሔር ከጀመረ ይጨርሰዋል። ዳሴት ስለዚህ እግዚአብሔር የጀመረውን የሚጨርስ መሆኑን ነው ነቢያቶቹ ሲናገሩ የነበሩት። ኢሳያስም ይሄን ነበር ሲናገር የነበረው። ቀጥሎ የሚመጣው መጽሐፍ ትንቢተ ኤርምያስ ይባላል። 52 ምዕራፎች ያሉት እና ኤርምያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። ኤርምያስ ለነብይነት ተጠርቶ በይሁዳ ንጉስ በኢዮስያስ በነገሰ በ13ኛው ዓመት ላይ ነው ለነብይነት የተጠራው። ለ40 ዓመት ያለማቋረጥ ትንቢት ሲናገር የቆየ ነብይ ነው። የኢየሩሳሌምን መማረክ አስቀድሞ ያየ ነብይ ነው ኤርምያስ። እንዳልነው ኤርምያስ በተለይ የኤርምያስ አገልግሎት አስደናቂ የሚያደርገው ፊዚክሊ ነበረ። እግዚአብሔር ይሄን አርግ፣ ሂድና በጎንተኛ በኩስ ምግብህን ሰርተ ብላ፣ እዛ በሚማረኩበት ምድር ኩስ በኩስ ምግባቸው እንደሚሰሩ፣ ለጎናቸው ረፍት እንደሌለው፣ ለአይናቸው ሽፋሽፍት ረፍት እንደማይሰጧቸው፣ ምን አይነት አስጨናቂ ህዝብ እንደሚገጥማቸው ንገር እያለ እግዚአብሔር በእነዚህ ሰዎች ላይ በእስራኤል ላይ ሊያደርስ ሊመጣባቸው ያለውን ነገር አስቀድሞ በኤርምያስ በነቢዩ ኤርምያስ የሚሆነውን ነገር ፊዚክሊ እየሄደ ያሳያቸው ነበረ። እና ትልቅ ነብይ ነው ኤርምያስ። ለአርባ ዓመት ያለማቋረጥ የተናገረ ነብይ ነው። ኢዮስያስ በይሁዳ ከመልካም ነገስታት አንዱ ነበር ኢዮስያስ። እና ከባዕድ አምልኮን ባለፈውም ዜና መዋዕል ላይ ተነዋል። ባዕድ አምልኮን ለማስወገድ የእግዚአብሔርን ቤትና የአምልኮን ሲያድስ ነቢዩ ኤርምያስ ያግዘው ነበር። እንዲበረታ እጆቹን እንዲያጸና ያግዘው ነበር። ስለዚህ ይሄ ኢዮስያስ በሞተ ጊዜ ራሱ ኤርምያስ አልቅሷል፣ አልቅሶ ለታል። ሁለተኛ ዜና 34:35 ላይ ማየት እንችላለን። ከዛ በኋላ ኢዮስያስ ልጅ ኢዮአኪን ሲነግስ በሶስተኛ ወር ግብፃውያን መጥተው ኢዮአኪምን አፍልሰው ወደ ግብፅ እንደወሰዱት ምንም እንኳን ኤርምያስም ሌሎችም ነቢያት እንዲመለሱ ቢነግሯቸው፣ በተለይ ዜናን ባለፈው ስላየ ነው ምን ያህል እየከፉ እንደመጡ አይተናል። ጣዖትን ማምለክ፣ ሟርተኝነትን፣ ጣዖት ማምለክን፣ ልጆቻቸውን ለሞሌክ መሰዋትን እየከፉ እየከፉ ከአመት አመት እየከፉ እየከፉ በመሄድ ይሄ ኤርምያስም የነበረበት ጊዜ ነገስታቱም ካህናቱም ህዝቡም ነበሩ የሚበድሉት። ባለፈው እንዳየ ነው ካህናቱ እንኳን እግዚአብሔር የሚፈሩ ሲሆኑ ህዝቡ በምህረት ይጠበቁ ነበረ። ነገስታቱ ወደ እግዚአብሔር ሲመለሱ ህዝቡንም ስለሚመልሷቸው ይጠበቁ ነበር። ግን ነገስታቱ ከበደሉ፣ ካህኖች ከበደሉ ህዝቡም አብሮ ነው የሚያመነዝረው እና የእግዚአብሔር ቁጣ እንዴት በላያቸው ላይ እንደሚደርስና ያው ወደ ግብፅ ተማርኮ እንደሄደ በሱ ትክ ወንድሙን ኢዮአቄምን ግብፅ ግብፅ ንጉስ ሾሞ እዛ እንዳስቀመጠው እዛ ዜና መዋዕል ላይ አይተናል። እና ኤርምያስም ለዚህ ለኢዮአቄም እግዚአብሔር እንደዚህ ይላል፣ እባካችሁ ተመለሱ፣ አሁንም እድል አለ። ገና ግብፃውያን በእጅ አዙር ነው እንጂ የያዙት መጥተው እንደ ባቢሎናውያን አልማረኳቸውም ነበረ። እና እባካችሁ እግዚአብሔር ለማስጠንቀቂያ ነው ይሄን እያረገባችሁ ያለ። እንዴት እግዚአብሔርን ትዕግስት እውነት በጣም ይገርመኛል። መጽሐፍ ቅዱስም ይላል እንዴት የእግዚአብሔርን ትዕግስት ትፈታተናላችሁ ነው የሚላቸው። ቸርነቱን ትንቁታላችሁ ወይ? ምሕረቱን ትንቃላችሁ ወይ? ዝም እኮ የሚለው በምሕረትና በቸርነት እንድትመለሱ ነው እንጂ እናንተ እኮ ጥሩ ስለሆናችሁ ወይም ስራችሁን ደግፎት አይደለም ነው። ግን እግዚአብሔር ዝም ካለ ትንሽ ደንቅ ነገር ሲያዩ እንደ መመለስ ይልቅ የባሰ የከፋ ነገር ውስጥ ይገባሉ። እና ግብፃውያን መጥተው በጃዙር ሲይዟቸው የመመለሻ እድል አላችሁ ነበር የሚለው ኤርምያስ። ግን እነሱ የባሰ እየከፉ ስለሄዱ የባሰ አጎቱ ወንድሙን አንግሶ እሱን ግን አስሮ እንደወሰደው እዛ ዜና መዋዕል ላይ አይተናል። ከዛ የኢዮአቄም ልጅ ኢዮአኪን በነገሰ በሶስተኛ ወር ብዙ አይሁዳውያን ጋራ ወደ ባቢሎን ተማርኮ ራሱ ንጉሱ ተማርኮ በባቢሎናውያን መጥተው ግብፅ ያድነኛል ብሎ በግብፅ ላይ ተማምኖ ነበር። ዜናን ስላየነው ነው ብዙ እኔ ዜና ላይ እዛ ላይ የቆየሁት ለዚህ ነው። ዋናው ዓላማ ይሄኛው ሌሎቹ መጽሐፍ አንደርስታን እናደርጋለን ብዬ ነው። እና ግብፃውያን ላይ ተማመነ። እግዚአብሔር ላይ ከመታመን ግብፃውያን ላይ በመተማመኑ ባቢሎናውያን መጥተው እንደወሰዱት ከዛ የእሱን አጎት እንዳነገሱ ኤርምያስን ይሄ ሴዴቅ የሚባለው የእሱን አጎት አንግዘውት ነበር። ይሄ ሴዴቅ ኤርምያስን ምክር ይጠይቃል፣ ነገር ግን ምክሩን አይጠቀምበትም። ስለዚህ ኤርምያስ በተናገረው መሰረት ሴዴቅም ተማርኮ ይሄዳል እና ከ11ኛ ዓመት በኋላ ኢየሩሳሌም ትቃጠላለች። አያችሁ፣ ያልተመለሱበት ምክንያት ምንድን ነው? ለ11 ዓመት ተማርከውም ሄደው ኢየሩሳሌም አልተቃጠለችም ነበረ። እስቲል መቅደሷ ነበረ፣ ቅጥሯ ነበረ። ስለዚህ ምን ያስቡ ነበር የእስራኤል ሰዎች? ኖ እግዚአብሔር በመቅደሱ አይጨክንም፣ በኢየሩሳሌም እግዚአብሔር ቀልድ አያውቅም እና እነዚህን አጥፍቶ ቶሎ ብሎ ወደ ሀገራችን ይመልሰናል ብለው ወደ እግዚአብሔር ከመመለስ ይልቅ በዛው ስራቸውን ቀጠሉ። ስለዚህ እግዚአብሔር ምን አለ? አይ እኔ እኮ ከድንጋዩ ጋር አይደለም ግንኙነቴ፣ እኔ እኮ ከእናንተ ጋር ነው አላማዬ። ስለዚህ ብሎ ከ11 ዓመት በኋላ ባቢሎናውያን መጥተው ናቡከደነጾር ወርቁን ስለፈለጉትም እንትኑን መቅደሱን አቃጥለው ወርቁን እዛ ውስጥ ያለውን የመቅደሱን እቃ በሙሉ በምርኮ ይዘው ከዛ በኋላ እነ ዳንኤል እነ ሕዝቅኤል በሙሉ ተማርከው የሄዱት የዛን ጊዜ ነው እና ባቢሎን ውስጥ የነበሩትን የነገስታት ልጆች ማናቸው ነው ሀብታሙን ነው በተለይ በሙሉ ድሃውን ነው ጥሎ የሄደው ናቡከደነጾር። ድሃና አካለ ጎዶሎ የሆኑትን ብቻ ትቶ ሀብታሙን የተማረውን ሊጠቅመኛል የሚለውን ወጣቱን በሙሉ አገበስብሶ እንደወሰደ ባቢሎን እንደወሰዷቸው ከመዜና ማየት እንችላለን። ከነ ዳንኤል መጽሐፍ ማየት እንችላለን። ስለዚህ ኤርምያስ ስቲል የዛን ጊዜ ነበረ፣ ስቲል ትንቢቱን ይናገር ነበር። እኔ ይገርመኛል፣ ምክንያቱም በጣም ከባድ ጊዜ ነው። አሁን በዛ ጊዜ እግዚአብሔር እንደዚህ ይላል እያለ መናገር ብዙ ይገፉት ነበር። ጭቃ ውስጥ ሁሉ የጭቃ የተከማቸ ጭቃ ውስጥ ሁሉ ቀብረውት ነበረ። በጥፊ እስከ መመታት ደርሷል። አይፈልጉም። እነሱ የሚፈልጉት መልካም ወሬ እንዲያመጣ ነው። እሱ ደግሞ ከእግዚአብሔር ተቀብሎ የሚናገረው ነው እና በዛ ምክንያት ኤርምያስ በጣም በታላቅ ችግር ስቲል ግን እግዚአብሔር ያለውን ይናገር ነበረ። እግዚአብሔርም ኤርምያስን በጠራው ጊዜ አይሁድ እኔን ትተውኛል ነው፣ ሌሎችን አማልክት ስላመለኩ ከሰሜን ጠላት አሳባቸዋለሁ፣ ስለዚህ ህይወታቸው ወደ ሆነ ወደ እግዚአብሔር ተመለሱ እያለ ለ23 ዓመት በአርባ ዓመት አገልግሎቱ ለ23 ዓመት የጻፈውን መጽሐፍ ነበረ። ከመማረካቸው በፊት ማለት ነው። ከመማረካቸው በፊትና በኋላ ነው የኖረው እሱ። ስለዚህ ከመማረካቸው በፊት ለ23 ዓመት ሲነግራቸው ቆይቷል። እግዚአብሔርም በዛው ልክ ነበር ምሕረቱ እንግዲህ። ነገር ግን እነሱ አልተመለሱም እና ኤርምያስ በተጠራ በ23ኛው ዓመት ነው ከሰሜን ይመጣል የተባለው ንጉስ ናቡከደነጾር መጣ። እያዩ ያለውን እያዩ በህይወት እያለ እሱም እነሱም ናቡከደነጾር እንደመጣ እና ኤርምያስም እዛው እንዲቀመጥ ንጉሱ እንደፈቀደለት፣ እንደውም ካልፈለገ እዛው እንዲሆን ፈቅዶለት ነበረ። ግን በይሁዳ ላይ ብቻ ሳይሆን በብዙ አህዛብ ህዝብ ላይም ደግሞ ምንድን ነው ያላቸው? ይሄ ናቡከደነጾር እናንተን ብቻ አይደለም፣ እሱ ብዙ አለማትን ብዙ ህዝቦችን ይገዛል። ስለዚህ ይሄንን ከንቱ የሆነ እንትናችሁን ተዉ እና ለሰባ ዓመት ነው የምትማረኩት፣ ሰባ ዓመት ነው የታቀደላችሁ። ስለዚህ በሰባው ዓመት ውስጥ እግዚአብሔር ከዛ ውጭ አይመልሳችሁ፣ ልቁኑ ወደ እግዚአብሔር ተመለሱ እያለ ለብዙ ዓመት ከነሱ ጋር ትንቢት ተናገረ። ሰውንም ከዚያ በኋላ በባቢሎን እንደሚወድቅም ተናግሯል። ባቢሎን ራሳቸው እያሉ እነሱ እያሉ ባቢሎንም እንደሚወድቅ ተናግሯል ሳይፈራ። ይህ እንግዲህ ከባድ ፍርድ ነው ለመናገር በጊዜው ከባድ ነው። እንግዲህ ቀኝ መተው ቀኝ ያደረጓቸው እያሉ ለእነሱም እኮ ይወድቃሉ። ለእነሱም እግዚአብሔር ጊዜ ሰጥቷቸዋል። ይልቁኑ እናንተ ወደ እግዚአብሔር ተመለሱ እያለ ለ23 ዓመት በተከታታይ የተናገረው ትንቢት ጽፎት ነበር እና ንጉሥ ኢዮአቄም መጽሐፉን ቆራርጦ በሳት አቃጠለው። በቃ ፊት ለፊቱ ግን እንደገና በባሮክ እጅ እንደገና እንደጻፈው እዛ እናያለን። እና ሴዴቄስ በነገሰ ጊዜ ጀምሮ ኤርምያስ በባቢሎን ንጉሥ ተገዙ፣ በሕይወት ትኖራላችሁ፣ ኢየሩሳሌም አትጠፋም ይላቸው ነበር ሳይቃጠል በፊት። ግን እምቢ ስላሉ በኋላ በግብፅ እንደውም ሴዴቄስ ግን በግብፅ ስለተማመነ በዛ ምክንያት ባቢሎን መጥተው እንደወሰዷቸው እንደማረኳቸው ከኤርምያስ መጽሐፍ ማየት እንችላለን። ኤርምያስ የፍርድ መልእክት ብቻ አልነበር የሚያስተላለፈው፣ ተስፋም እንዳለ ተናግሯል። እግዚአብሔር ከሰባው ዓመት በኋላም እንደሚመልሳቸው፣ እግዚአብሔር ምርኮን እንደሚመልስ፣ ኢየሩሳሌምን እንደሚያድሳት፣ እግዚአብሔር ጽድቃችን እንደሚባል ሁሉ ተናግሯል። እግዚአብሔር እንደውም የሚያስነሳው እግዚአብሔር ጽድቃችን የሚባል ያስነሳላቸዋል እያለ ትንቢት ይናገር ነበረ። በፍጹም ልባቸው ለሚፈልጉኝ እገኛለሁ እና እግዚአብሔርን ፈልጉት ትጸናላችሁ፣ እግዚአብሔርን በልባችሁ ፈልጉት እያለ ከምርኮ በፊትም ከምርኮም በኋላ የተናገረ ነቢይ ነው እና በግብፅ በተማረኩ ጊዜ በግድ አስገድደውት ይዘውት ሄደው እዛ እንደሞተ ከዛ በኋላ ምንም አይነት የሚታወቅ ታሪክ የለውም። ግን ግብፅ ውስጥ እንደገባ ብቻ ታሪኩ ተዘግቦ አልቋል ማለት ነው እና በግብፅ ውስጥ እንዳለ መቼ ይሙት መቼ እንደሆነ ምንም የሚታወቅ ነገር የለም። ቀጥሎ ሰቆቃወ ኤርምያስ የሚባል ቀጥሎ አለች የምትመጣ አምስት ምዕራፍ ያለው ሰቆቃወ ኤርምያስ። ይሄም ኤርምያስ ስለጻፈው ነው። ትንሽ ነው፣ ግን ከሱ ጋር አብሮ እዛው ስለገባ ነው ኤርምያስ ነው የጻፈው ብለው ብዙዎቹ ይስማማሉ። ሰቆቃ ማለት ሙሾ ማለት ነው፣ ወይም ለቅሶ ማለት ነው እና በእነዚህ በአምስቱ ምዕራፍ ውስጥ ሀዘንን ሙሾን ነው ሰቆቃው ኤርምያስ ያቀረበው። በተለይ በምርኮ ውስጥ ያለውን ሰቆቃ ሀዘን ነበር የገለጸው። እግዚአብሔር ግን ጻድቅ መሆኑን በመጽሐፉ ላይ መከራን፣ ስቃይን፣ የመራራነቱን ይገልጻል። የደረሰባቸው ቀላል ነገር አይደለም። የእግዚአብሔርን ፍርድ ጽድቅ ግን ጻድቅ መሆኑን ደግሞ ይመሰክራል እና በድለናል፣ ነገር ግን ያልጠፋ ነው እንደውም ከምሕረት የተነሳ ነው ይላል። ርኅራኄ አያልቅምና እያለ ፍርዱም ከባድ ቢሆንም ያሉበት ውድቀት ከባድ ቢሆንም ግን እግዚአብሔር ሁልጊዜ ትክክለኛ መሆኑን ነበር የሚናገረው። ርኅራኄ የማያልቅ ምሕረት የማያልቅ እስቲል በመከራ በምርኮ ዓመትም ሆነው እኮ እግዚአብሔርን ለሚወዱት በኋላ እናያቸዋል። እና አስቴር መጽሐፍ ላይ ዳንኤል ላይ እግዚአብሔርን የሚወዱት እንዴት ተጠብቀው እንደነበረ እናያለን። እና ምሕረቱ የማያልቅ መሆኑን ተናግሯል። በመከራ ጊዜ እግዚአብሔርን ተስፋ ማድረግ መልካም ነው ይላል። በመጽሐፍ ውስጥ ኤርምያስ ስም ባይኖረውም ይሄ መጽሐፍ ግን ኤርምያስ ነው የጻፈው ብለው ብዙዎቹ ያምናሉ። ከዛ ቀጥሎ የሚመጣው መጽሐፍ ምንድን ነው? ትንቢተ ሕዝቅኤል የሚባል 48 ምዕራፍ ያለው ትልቅ መጽሐፍ ይመጣል። ሕዝቅኤል የስሙ ትርጉም እግዚአብሔር ብርታት ይሰጣል ማለት ነው እና የእስራኤል ልጆች ወደ ባቢሎን በተማረኩ ጊዜ ነው ሕዝቅኤል ከምርኮኞቹ አንዱ እንደነበረ ካህንም እንደነበረ እዛ ላይ እናገኛለን። ሕዝቅኤል ዳንኤልን የሚያውቀው ነበር። በምዕራፍ 14:14 ላይ የዳንኤልን ስም እዛ ጋር ጠቅሶታል። ስለዚህ እንግዲህ እነዚህ በምርኮ ውስጥ የነበሩ ነቢያት እንደነ ዳንኤል፣ ሕዝቅኤልም እዛ ውስጥ የነበረ ነው። ኤርምያስም በምርኮ ውስጥ የነበረ ነቢይ ነው። ከምርኮ በፊት ከምርኮ ውስጥ የነበሩ ነቢያት ናቸው እነዚህ። ሕዝቅኤል በ30 ዓመት እድሜው ነው በክሩቤል ላይ እግዚአብሔር በራእይ ተቀምጦ አየው እና ለተማረኩትም የእስራኤል ልጆች ቃሉን እንዲናገር ሁለት ጊዜ ነው የተጠራው። ሁለት አምቢ ብሎ ነበረ። ስለዚህ ግን ደማቸውን ካንተ ሻለሁ፣ ኃጢአተኛው በኃጢአቱ ይሞታል፣ አንተ ግን ኃጢአተኛ መሆኑን ባትነግረው ደሙን ካንተ ሻለሁ ስለተባለ ነው እንጂ ወደ ትንቢት መናገሩ የመጣው። ምክንያቱም ያውቃቸዋል፣ ህዝቡን ስለሚያውቅ መጀመሪያ እምቢ ብሎ ነበረ። የሕዝቅኤል አገልግሎት ዘመን በሁለት ይከፈላል። አንደኛ ኢየሩሳሌም በጠላት እጅ ከመውደቋ በፊት እዛ ሆኖ ትንቢት ይናገር ነበረ። ከምርኮኞቹን መካከል ደግሞ ሆኖ ይሰብክ ነበር። እግዚአብሔር በተለይ ጊቭ አፕ ሲያደርጉ ራሳቸው ተስፋ ሲቆርጡ፣ መጀመሪያ ላይ ተስፋ አልቆረጡም። ያው እንዳልነው ኢየሩሳሌም እግዚአብሔር ያስባል በሚል አጓጉል እምነት መመለስ ወደ እግዚአብሔር አልፈለጉም ነበር። ግን ለኢየሩሳሌም ሲቃጠል፣ ቤተክርስቲያን ዋናው መቅደሱ ሲቃጠል፣ ቅጥሩ ሲቃጠል ሲያዩ በጣም ዳውን ሆኑ፣ በቃ ወደቁ። ስለዚህ እነሱን ለማንሳት የተላከ ሰው ነው እና ኢየሩሳሌም በጠላት እጅ ከወደቀች በኋላ የፈጸመው ስብከት አለ። ሁለት ስብከት ነው፣ ከመውደቋ በፊትና ከወደቀች በኋላ የመጀመሪያው ስብከት የንስሐ ስብከት ነበር። ምክንያቱም እንዲመለሱ ወደ እግዚአብሔር ተመለሱ። እግዚአብሔር እቅድ አርጓል፣ ፕላን አርጓል። ሊቀጣችሁ ነው። 70 ዓመት ልትዘጉ ነው። የመከራ እንጀራ ልትበሉ ነው። ስለዚህ ባካችሁ ነፍሳችሁ እረኛ ወደሆነው ህይወታችሁ ወደሆነው እግዚአብሔር ተመለሱ እያለ ይናገር ነበር። አልሰሙም። በኋላ ላይ ሁለተኛው ስብከት ከወደቁ በኋላ ቀደም እንዳልነው፣ አሁን ግን እግዚአብሔር እንደገና እንደሚምር ተስፋ እንዳይቆርጡ ወደ እግዚአብሔር አሁንም እንዲመለሱ ምሕረቱ ለዘላለም እንደሆነ ህዝቡን እንደሚያድናቸው እንደውም እዛ ሕዝቅኤል መጽሐፍ ላይ እረኛ መልካም እረኛ እንደሚሰጣቸው ስለ ክርስቶስ ይናገራል። መልካም እረኛ ይሰጣቸዋል። የእናንተ እረኞች በጎቹን አርደው ቆዳውን ለብሰው ስጋውን ይበላሉ አለ። ማንም እናንተ ለእናንተ ኬር አያረጉም፣ ግን የመልካሙ እረኛ ገበጎቹን የሚሰበስብ እረኛ ይመጣላቸዋል ብሎ ስለ ክርስቶስ እዛ ላይ እንደተናገረ እናያለን። እና ዳዊት ብሎ ነው ዳዊት ንጉስን እንደሚነሳላቸው ክርስቶስን ፖይንት አድርጓል። ብዙዎቹ የነቢያት መጽሐፍ በሙሉ ክርስቶስን ፖይንት ያላደረገ የለም። ሁሉም ኢቨን እንኳን ከ70 ዓመት በኋላ መጥተው እኮ እንደገና እንደሚበድሉ እግዚአብሔር ያውቃል። ግን ወደ ተስፋ ወደ አዲሱ ኪዳን ነበር የሚገፏቸው። ኤርምያስ ላይ በምዕራፍ 31 ላይ ማየት እንችላለን ስለ አዲሱ ኪዳን። እነሆ አዲስ ኪዳን አለው፣ አሮጌው በቃ ያልፋል፣ ኃጢአታችሁን ማላሰብበት ኪዳን አደርጋለሁ ያለው ኤርምያስ 31 ላይ ነው። ስለዚህ ሕዝቅኤልም እንደዛ ወደ ክርስቶስ ፖይንት ያደርግ ነበረ። እና ይሄ መጽሐፍ አከፋፈሉ ከኢየሩሳሌም ውድቀት በፊት ስለ እግዚአብሔር ፍርድ ተነግሯል። በአህዛብ እና በነገስታት ላይም የተነገረ ትንቢት አለው። ከኢየሩሳሌም ውድቀት በኋላ ስለ ህዝቡ መመለስ የተነገረ ትንቢት አለ። እግዚአብሔር እንደሚመልሳቸው በራሱ ክንድ ከሰባ ዓመት በኋላ ሲያልቅ እንደሚመልሳቸው አይተናል። ሁለተኛ ዜናንም እነ ነገስትን ስናይ በቂሮስ አማካኝነት በአህዛብ ንጉስ በቂሮስ አማካኝነት እንዲመለሱ ፈቃድነት ተሰጣቸው። እነ ዝራን ስናጠና አይተናል። እና እግዚአብሔር እንደዛ አይነት አምላክ ነው፣ የተናገረውን የሚያደርግ። ለዚህ ነው እግዚአብሔር ሳይናገር ምንም ነገር አያደርግም። ስለዚህ ወዳጆች በምንም ነገር አትጨነቁ፣ እግዚአብሔር በዙፋኑ ላይ ነው፣ እሱ አለ። ለዚህ ሁልጊዜ ወደ እግዚአብሔር ማቅረብ እንትን የሚያስጨንቃት በእኔ ላይ ጣሉት ብሏል። ብቻ በኃይለኛው እግዚአብሔር እጅ ራሳችሁን አዋርዱ እንጂ አንዳች ነገር አትጨነቁ ተብለናል። እግዚአብሔርን ጃጅ ማድረግ እግዚአብሔር ኮስችን ማድረግ አይቻልም፣ ግን እንደ ቃሉ ነው። እግዚአብሔር ቃሉና እግዚአብሔር አይነጣጠሉም። እግዚአብሔር አለ አለ፣ ቃሉና እግዚአብሔር አንድ ናቸው። እግዚአብሔር ያለውን የሚያደርግ አምላክ ነው፣ እንደ ስሙ የሆነ አምላክ ነው የፈለገ። ስለዚህ ነው ዳዊት ተራሮች ወደ ባህር ልብ ቢወሰዱ አልፈራም። ለምን? እግዚአብሔር እግዚአብሔር ነው። በፈለገ ሀፕን ቢያደርግ እግዚአብሔር በዙፋኑ ላይ ነው። እግዚአብሔር አለና እግዚአብሔር የሚተማመኑበትን ይወዳል። መላእክቱም የሚጠብቁት እግዚአብሔርን የሚተማመኑን ነው። ኖ ሪግሬት ይላል። እግዚአብሔርም ተማምኖ ሰው ሪግሬት አያደርግም። እና በምንም እንትን አንጨነቅ። የእግዚአብሔር ስም ብሩክ ይሁን። ቀጥሎ የሚመጣው መጽሐፍ ዳንኤል ነው። ትንቢተ ዳንኤል የሚባል መጽሐፍ ይመጣል። እንግዲህ ከአምስቱ ትልልቅ ነቢያት ማለት ነው። ዳንኤል አስገራሚ ትንቢት ነው። እንደ ሌሎቹ እሱ ከምርኮ ላይ የነበረ ወይም በምርኮ ውስጥ የነበረ ሰው ነው። ምናልባት እንደሚሉት ሲማረክ ያንግ ኤጅ ላይ 17 ዓመት አካባቢ ሆኑት እነ ሚስራቅ ሚዳቅ አብደናጎ በባቢሎናውያን በናቡከደነጾር ተማርከው ከሄዱት ሰዎች አንዱ ነው። ምናልባት የነገስታት ወይም የመሳፍንት ዘር ሳይሆን አይቀርም ተብሎ ይታሰባል። እና ዳንኤል ማለት የእግዚአብሔር ፈራጅ ነው ማለት ነው። እና ነቢዩ ዳንኤል በይሁዳ ሀገር ከንጉስ ወይም ከመሳፍንት ቤተሰብ የተወለደ ሳይሆን አይቀርም ይባላል። እና ናቡከደነጾርን ዳንኤል እና ሌሎች ወደ ባቢሎን ተወስደዋል። ወደ ናቡከደነጾር ነው የወሰዳቸው። ስሙንም ቀይሮ ብልጣሶር ተብሏል። እና የከለዳውያንን ትምህርት የተማረ የከለዳውያንን ቋንቋ የተማረ በጊዜው እውቀት የነበረው ሰው ከሌሎቹ ሰዎች በላይ እውቀት የነበረው ሰው እንደነበረ ዳንኤል ላይ ማየት እንችላለን። ከነዚህ ባቢሎን ላይም ተሾሞ እዛም ያገለገለ ዳንኤል እስከ እንደውም ናቡከደነጾርን፣ ብልጣሶርን፣ ዳሪዮስን እና ራሱ ቂሮስን የመጨረሻው ንጉስ ማለት እስራኤልን ወደ አገራቸው እንዲመለስ ቀደው የመጨረሻው ንጉስ ድረስ ዳንኤል አገልግሏል። በሚኒስትርነት ማለት ነው። እውቀትን በመግለጥ በማማከር እንግዲህ መጽሐፉን ስናጠና በምን ደረጃ እንዳማከረ እዛ ማየት እንችላለን። በማስተማር ህልም በመፍታት ጽሁፎችን በመተርጎም እግዚአብሔር የጻፋቸውን እግዚአብሔር ጣት የጻፈውን በማንበብ ያዩትን ህልም ሳይናገር ህልሙንም ህልሙ ከነፍቺው የሚያቀርብ ያን ያህል ማስተዋልና ጥበብ የነበረው የተባረከ ሰው ነው እና የዳንኤል ልዩ ነው። በእውቀት ደረጃ ከእውቀት በነቢያት መንፈስ ብቻ አይደለም ይሰራ የነበረው የእውቀትና የመገለጥ መንፈስ የነበረው ሰው ነው። እንዴት አድርጎ እንኳን እውቀትን በጥበብ የመግለጥ ኃይል የነበረው ሰው ነው እና በዛ ምክንያትም ያው ወደ አንበሶች ጉድጓድ መወርወር ደረጃ የደረሰ እግዚአብሔር ከፍ ባደረገው በባቢሎን ምር። እንግዲህ እነዚህ መጽሐፍቶች ምንድን ነው የሚያሳዩን? የእስራኤል ሕዝብ እግዚአብሔርን በድሎ በባቢሎን ውስጥ በታላቅ መከራና ጭንቀት ውስጥ ቢኖርም እግዚአብሔርን ግን የሚፈሩት እግዚአብሔርን የሚወዱ እግዚአብሔርን እንደ ሕጉ እንደ ስርዓቱ እሱን የሚፈሩት የሚከተሉት ግን በተለየ እንክብካቤ እንደኖሩ እነ መጽሐፍ አስቴር እነ ዳንኤል ይሄንን ያሳዩናል ከፍተው። እነዚህ መጽሐፎች ባይኖሩ ድፍን ይል ነበረ። ግን እና አሁን ሚስራቅ አብድናጎ የእሱ የዳንኤል ጓደኞች እነዚህ ሶስት ወጣቶች በእሳት ውስጥ እንኳን ሲጣሉ ክርስቶስ አራተኛ ሆኖ በመገኘት የእግዚአብሔር የሰማይ አምላክ እንዲከበር ያደረጉ ናቸው። ስለዚህ በምርኮ ውስጥ እግዚአብሔር ለዚህ ነው እግዚአብሔር ብቻ ነገሮች በማጆሪቲ አይደለም እግዚአብሔር የሚሰራው በጅምላ አይሰራም። ዓለም ሁሉ ተስማምቶ እግዚአብሔር የለም ቢል ዳዝም ማተር አንድ ሰው ዓለምን በሙሉ ማሸነፍ ይችላል። ሲ ከእግዚአብሔር ጋር መሆን ነው መወገን ነው ዋናው ትልቁ ነገር። ከዓለም ጋር አይደለም ወይም በምናየው በአምስቱ ስሜቶቻችን መደገፍ አይደለም። ግን እግዚአብሔርን ሁሉ ጊዜ እግዚአብሔርነቱን፣ ታላቅነቱን፣ ሁለተኛነቱን፣ ጻድቅነቱን በሚያውቁ ይበረታሉ። ለዚህ ነው እዛ ላይ መጽሐፉ ላይ ዳንኤል ላይ ብትሄዱ እግዚአብሔርን የሚያውቅ ሕዝብ ይበረታል፣ ያድግማል፣ ያደርጋልም ይላል። ስለዚህ ዳንኤል አስደናቂ የሆኑ በናቡከደነጾር የታለመ የዓለምን እቅድና ፕላን ያየ ሰው ነው። ለምሳሌ ናቡከደነጾር ያየው ህልም ትልቅ አንድ ቅርጽ ነበር ያየውና የመጀመሪያው ጭንቅላቱ ላይ ወርቅ፣ ጭንቅላቱ ፊቱ የተሰራው በወርቅ ነው፣ ደረቱ በብር ነው፣ ከዛ ሆዱ በናስ፣ ከዛ ሁለት እግሮቹ አሉት፣ እግሮቹ ብረት ናቸው ከላይ ማለት ታፋው፣ ከዛ ሁለቱ እግሮቹ አንደኛው ሸክላ አንደኛው ብረት። ይሄንን የተረጎመ ሰው ነው እና እነዚህ መጽሐፍት የዳንኤል መጽሐፍቶች በጥንቃቄ ከራእይ ጋራ በእግዚአብሔር ነው በመንፈስ ቅዱስ እርዳታ ተጠንተው የሚገለጡ መጽሐፍቶች ናቸው። በዛ ጊዜ በጊዜው የሚሆኑና እስከ ዓለም ፍጻሜ ድረስ ያለው ትንቢት ነው ዳንኤል ላይ ያለው። ራእይ ራሱ የሚፈታው በዳንኤል መጽሐፍ ነው። ስለዚህ ወርቁ ማን እንደሆነ እዛው ባቢሎን ንጉስ ብሎ አንተ ነህ አለው። ናቡከደነጾር በጊዜው ታላቅ መንግስት ነበረ። ከዛ ካንተ ቀጥሎ የፋርስ መንግስት ይመጣል አለ። እውነትም የፋርስ መንግስት መጣ። እነዚህ ፋርስ ነው እነ ቂሮስ ናቸው የለቀቁት እስራኤልን፣ ማለትም ኢየሩሳሌም እንደ ወደ ኢየሩሳሌም እንዲመለሱ ያደረጉ። ስለዚህ ከዛ ቀጥሎ ደግሞ የግሪክ መንግስት ይመጣል አሉ። ታላቅ መንግስት ሆነ፣ የግሪክ መንግስት ይነሳል። ከዛ በኋላ እግሮቹ እግሩ ላይ ታፋው ላይ የምናየው የሮም መንግስት ነው ይለዋል። እውነት ነው። ክርስቶስ በነበረበት ጊዜ ሮም ነበረ ታላቅ መንግስት ሆኖ እነሱ ነበሩ። በመጨረሻ ላይ ሁለት እግሮቹ ግን አንዱ ሸክላ አንዱ ብረት ነው እና ብረቱ ይላሉ ዲክታተርሺፕ የሆኑ መንግስታት ናቸው። አሁን በአሁን ዘመን ያለንበት ላይ ነው ያለነው፣ እግሩ ላይ ነው ያለነው እና ሸክላው ዲሞክራሲ ነው እና ያው እነዚህ ብረት የሆኑት እነ ዲክታተርሺፕ ያላቸው እነ ቻይና፣ ራሽያ ብዙ ሀገሮችን እዛ ውስጥ መክተት ይቻላል። ደግሞ ዲሞክራሲ ነን የሚሉ እንደነ አሜሪካን አይነቶቹ አሉ። እነዚህ ሁለት መንግስታት ያሉበት አሁን ዘመን ላይ ነው። ግን ወደ ሺው ዓመት መንግስት ለመግባት የእግዚአብሔር መንግስት ድንጋይ ከላይ ወድቆ ይሄን ሁለቱን ሸክላውንና ብረቱን ሲፈጨው ነው እዛ ላይ ህልሙን ያየው። ስለዚህ የሚመጣው የሺው ዓመት መንግስት የክርስቶስ መንግስት እነዚህን ሁለት መንግስታት ፈጭቶ ጌታ ኢየሱስ ክርስቶስ ክርስቶስ ለአንድ በዚህ ምድር ላይ እንደሚነግስ ባለፈውም ራእይን ስናጠና እሱን አይተነዋል። ስለዚህ ዳንኤል ነው ይሄንን ራእይ እንግዲህ በዛ ጊዜ ይሄን ራእይ ናቡከደነጾር አየው፣ ዳንኤል ፈታው እና ተቀምጦ ነበረ። አሁን እያየ ነው። መጀመሪያ አሁን ለባቢሎን በነበረበት ጊዜ አንተ ነህ ብሎት ራስ ሆኖ እዛ ቁጭ ብሎ ነበር። ግን ወዲያውኑ ወድቆ የፋርስ መንግስት እነሱ በህይወት እያሉ ፋርስ መጣ። ከዛ በኋላ የግሪክ መንግስት ያው ነግሶ ነበረ። ከዛ ሮማውያን ሮም ነበር ዓለም ሀያላን ተብለው የያዙት። አሁን ግን የምናየው እነዚህን ሁለት እግሮች ላይ ነው ያለ ነው። ዲክታተርሺፕ እና ዲሞክራሲ የሆነ መንግስታት የሚባሉ አሉ። እነዚህን ግን የእግዚአብሔር መንግስት ድንጋዩ ይመጣል። እሱ ድንጋይ መጥቶ ሁለቱ እንደሚፈጫቸው እና የጌታ የኢየሱስ ክርስቶስ መንግስት ለዘላለም መንግስት የዳዊት ዙፋን ማለት ነው ያ በአንድ ሺህ ዓመት እዚህ ምድር ላይ እንደሚነግስ ዳንኤልን ስናጠና የዳንኤል መጽሐፍ በጥንቃቄ የሚጠና የዳንኤል ልዩነቱ ስለ ራሱ ታሪክ ያወራል፣ ስለ ጓደኞቹ ታሪክ ከትንቢት መጽሐፍ ለየት ብሎ እንደ ታሪክም የተጨባጭ ሆኖ የጊዜ ወቅት ላይ እግዚአብሔር ታላቅ መሆኑን፣ እግዚአብሔር ሕዝቡን የሚታደግ መሆኑን፣ እግዚአብሔርን የሚያምኑ ሰዎች መኖራቸውን ያሳየን ዳንኤል ነው። ምንም በምርኮ ውስጥ እንኳን ቢሆኑ እግዚአብሔር ጣለን ብለው አይደለም ስቲል ከእግዚአብሔር ጋር የቆሙ ሰዎች እግዚአብሔር ከነሱ ጋር እንደሚቆም እዚህ ሰዎች መቅደሳቸው ይፈራል ከተማ ቃጠለ አባት በመቃብራቸው የቤተሰቦቻቸው መቃብር የተቃጠለ ምናልባት ቤተሰቦቻቸው ተገለው ሊሆን ይችላል ግን ከእግዚአብሔር ጋር ነው የወገኑት ከእግዚአብሔር ሳይድ ነው የቆሙት ስለዚህ እግዚአብሔር እንዴት ከነሱ ጋር ሆኖ በአሕዛብ ነገስታት ፊት ሞገስ እየሰጠ ክብር እየሰጠ በሳቱ ሲገቡ ሳቱ ውስጥ እየገባ በአንበሳ ጉድጓድ ሲጣሉ በአንበሳ ጉድጓድ ውስጥ እየገባ እየታደጋቸው ስሙን ያገነነባቸው ሰዎች ናቸው የክብሩ መገለጫዎች የነበሩ ሰዎችንም አይተናል እንደዚሁ ስሙን እንዳዋረዱት ሁሉ ስሙን ደግሞ ያስከበሩ ሰዎች አሉ። እና ሁልጊዜ ይሄ ከዚህ ስናጠና ሁልጊዜ ነገሮች ለትምህርታችን የተጻፉት ልንገራችሁ ወዳጆች ከእግዚአብሔር ጋር እንስማማ ኖ ማተር ዋት ከእግዚአብሔር ጋር እንወግ በየትኛው ማምሯችን መንፈሳችን ነፍሳችን ለእግዚአብሔር ቅድስና ንስጥ እግዚአብሔር ንጹህ ነው ይበል ከእግዚአብሔር ጋር እናሸንፋለን ከእግዚአብሔር ጋር እንወጣለን የእግዚአብሔር የክብር መገለጫዎች እንሆናለን በየትኛው ሁኔታውስ ብንገባ ስለዚህ ይሄንን ነው የሚያሳዩት መጽሐፍቶቹ አሁን ከዚህ ቀጥሎ ከሆሴ ጀምረን ደግሞ የምናያቸው መጽሐፍቶች 12 ታናናሽ መጽሐፍትና ታናናሽ ነቢያት የሚባሉት ናቸው። ሆሴ፣ ኢዩኤል፣ አሞጽ፣ አብዲዩ እና ዮናስ፣ ሚካያስ፣ ናሆም፣ እንባቆም እና ሶፎንያ፣ ሃጌ፣ ዘካርያስ፣ ሚልኪያስ የሚባሉ 12 ታናናሽ ነቢያቶች አሉ። እነዚህ ሆሴ ማለት እግዚአብሔር ያድናል ማለት ነው። እዚህ ጋር ማስተካከያ መስጠት ያስፈልገኛል። ባለፈው አይ ቲንክ ተሳስቼ ሆሴን ወርካ ለቃሚ ብየዋለሁ። ሆሴ ወርካ ለቃሚ አይደለም፣ አሞጽ ነው። እሷ ተስተካከለልኝ። ሌላው ሆሴ ማለት እግዚአብሔር ያድናል ማለት ነው። በዳግማዊ ዮርባም በሰማርያ ንጉሱ በነበረበት ዘመን በእስራኤልም በሰሜናዊ መንግስት የነበረ ነብይ ነው። የእስራኤል ነገዶች ሁሉ ያው ለሁለት ተከፍለው በነበሩበት ጊዜ ማለት ነው። ሆሴ ለሰሜናዊ መንግስት ማለት ለእስራኤል አስሩ ነገድ ውድቀትን ትንቢትን የተናገረ ሰው ነው። ዳግማዊ ዮርባም በሞተ በኋላ መንግስቱ እንደደከመች እና ሆሴም ለአይሁድ ህዝብ ትንቢት እንደጋ ተናግሯል። ለአይሁድ ነው ለሁለቱ ነገድ ይሄኛው ወደቀ ደሙ ሁለቱንም እናንተም ቢሆኑ እንደዛ አይቀርላችሁም ወደ እግዚአብሔር ተመለሱ ብሎ ለነሱም ተናግሯል። ሆሴ ትንቢት በተናገረበት ዘመን የይሁዳ ነገስታት ኦዚያን፣ ኢዮያታም፣ አካዚያ፣ እዝቅኤል በነበሩበት ዘመን ነው ሆሴ ትንቢት የተናገረው። በዚያ ዘመን እንግዲህ ማለት አሞጽ፣ ኢሳይያስ፣ ሚልኪያስ ትንቢት በተናገሩበት ዘመን ማለት ነው። ስለዚህ ሆሴም ተጨማሪ ትንቢት ተጨማሪ ዋካቹ ተመለሱ ለአስሩ መንግስት ለሁለቱም አስሩ ሲወድቁ አይተው እንኳን ሁለቱ ነገስት ማለት የኢየሩሳሌም ይሁዳ ሁለቱ ደቡቡ መንግስት አልተመለሰም እንደውም በሰራቸው ቀፉ። ስለዚህ እንደሚሆንባቸው የተናገረ ነው። ዮሆሴ ለየት የሚያረጋው እግዚአብሔር በሱ ላይም ልክ ኤርሚያስ ላይ ያረግ እንደነበረው ኤርሚያስ ሆሴም በተግባር ነበር ትንቢቱን የሚያቀርበው። ለምሳሌ ልክ እንደ ድራማ ማለት ነው በተግባር ነበር የሚያቀርበው። ሆሴ ሚስቱ ጎሜር የምትባል አመንዝራ ትታው የሄደች ሴት ሚስቱ ነበረችው። እሷን ሄዶ ፈልጎ እንዲመልሳት እግዚአብሔር ይናገራዋል። እኔ እናንተ እስራኤል ብታመነዝሩ ማመንዘር ማለት ሌላ ጣዖት ማምለክ በመጽሐፍ ቅዱስ አመንዝራ ነው የሚያሰኘው። ምክንያቱም እግዚአብሔር እስራኤልን ባልሽ ነኝ ስለሚላ ሌላ ጣዖት ሲያመልኩ እግዚአብሔርን ባላቸው እንደተው የሚለውን ሐሳብ ስለሚይዝ ስለዚህ ሂድና ጎሜርን ፈልገህ መልሳት ብሎት ሄዶ ፈልጎ ሚስቱን ሲመልስ ያ ማለት ምንድነው ይጠይቃሉ። ነብይ ስለሆነ ያውቃሉ ምን ይያረገ እንደሆነ። እግዚአብሔር የሚላችሁ ብትመለሱ መልሳችኋለሁ ነው የሚላችሁ ወዳቸዋለሁ ነው የሚላችሁ። አሜዚንግ እግዚአብሔር በጣም ነው የሚገርመኝ። እኔ እውነት ነው የምነግራችሁ እግዚአብሔር ነው ጻድቅ። በእውነት በሰውን ህይወትኛ አላቅም። እኔ ሁሌ እንደዚህ ምለው እኔ ሰውን አላቅም እግዚአብሔር ግን ጻድቅ መሆኑን አቃለው ነው ምለው። ምክንያቱም እግዚአብሔር ሳይናገር አያደርግም። እግዚአብሔር ሳይለምን ምንም ነገር አያደርግም። ተመለሱ ብሎ ሲለምን ነው የምታዩት። ተመለሱ ኢሶኬ ብታመነዝሩ ብትመለሱ እኔ እቀበላችኋለሁ። ልክ ሆሴ ሚስቱ እንደተቀበለ እኔ እቀበላችኋለሁ በሚል ነግሯቸው ነበረ። ግን በፍጹም ሊመለሱ አልወደዱም። ጽድቁን ናቁት፣ ምህረቱን አክፋፉት፣ የእግዚአብሔርን ትዕግስት ገፉት። እስራኤል ወደ እግዚአብሔር ባይመለስ ግን ፍርድ ደግሞ እንደሚጠብቀው እሱም ተናግሯል። ምን እንደሚሆንባቸው ሆሴ ላይ በደንብ ነግሯቸዋል። ወደ እግዚአብሔር በመመለስ የሚገኝ ፈውስና በረከቱ በመጨረሻው ምዕራፍ 14 ላይ ወደ እግዚአብሔር በመመለስ የሚገኘውን በረከትና ፈውስ እዛ ላይም ተናግሯል። ቀጥሎ የሚመጣው መጽሐፍ ከታናናሽ ነቢያቶች ሁለተኛው ትንቢተ ኢዩኤል ነው። ሶስት ምዕራፍ ነው ያለው። ኢዩኤል ማለት እግዚአብሔር አምላክ ነው ማለት ነው። ኢዩኤል አባቱ ነብይ ሳይሆን አይቀርም ይላሉ። ባቱኤል የሚባል እዛው ምዕራፍ አንዳንድ ላይ አለ። ባቱኤል የተባለ ነብይ ነው። ትንቢቱ የተጻፈበት ዘመን ለማረጋገጥ አልተቻለም፣ ግን አንዳንዶች እንደሚሉት ከአሞጽ በፊት የተነበየ ነብይ ሳይሆን አይቀርም ይላሉ። ከአሞጽ ስለዚህ ሚልኪያስ በኋላ የተነበየው የሁሉ መጨረሻ ትንቢት ሳይሆን አይቀርም ኢዩኤል ብለው ያስባሉ። ስለዚህ ስታዩትም ኢዩኤል ያው ስለ መንፈስ ቅዱስም የተናገረበት ቦታ ስላለ ምናልባት እሱ በመጨረሻ ላይ የተነበየ ሳይሆን አይቀርም ብለው ያስባሉ። ትንቢቱ በኢየሩሳሌም ምሳሌ አድርጎ ነው የተነበየው። ጊዜው በዛ ላይ ስታዩት ኢዩኤልን ስታነቡ አስፈሪ አንበጣ መቅሰፍትን የሚናገርባቸው ቦታዎች አሉት። የአንበጣ መቅሰፍት እንደሚመጣ ያንን በትንቢት ለውጦት ነው የሚናገረው እና በዛ ወቅት አንበጣው በትክክል በዛ አል ጊዜ አንበጣ መቅሰፍት መጥቶ ሳይሆን አይቀርም ይላሉ። ግን እሱ ሰራዊት ይመጣባችኋል። ልክ አሁን እናንተ አንበጣ ነው ያያችሁት፣ ግን እንደዚህ እናንተ የሚበላ ሰራዊት ይመጣባችኋል፣ እባካችሁ ብሎ ፍልስጤማውያኑን ነው ባቢሎናውያኑን ከለዳውያኑን አስቀድሞ አይቶ ትንቢት የተናገረ ሰው ነው። የዓለም ሕዝቦች ሁሉ ላይ ደግሞ ስለሚሆነው ፍርድ ያ ታላቁ ቀን ስለ ፍርድም ተናግሯል። ስለ መጨረሻው ዘመን በመጨረሻው ስለሚሆነው ታላቁ መከራ ኢዩኤልም ተናግሯል። የኢዩኤል ትንቢት በጣም የታወቀው ያው በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ የሚለው ነው። ያ በሐዋርያት ሥራ ላይ ምዕራፍ 2 ቁጥር 16 ላይ ተፈጻሚ ሆኗል። በምዕራፍ 2 በኢዩኤል 2 28 ላይ ተነገረ፣ በሐዋርያት ሥራ ምዕራፍ 2 16 ላይ ሆኗል። ታላቁን የስ በስጋ ለባሽ ሁሉ ላይ ሲ በስጋ ነው ያላቸው ኖት በእነሱ ላይ ብቻ አይደለም። አዲሱን ኪዳን የነገረን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ። ማንም የእግዚአብሔር ልጅ ኢየሱስ ክርስቶስን ቢቀበል በስጋ ለባሽ ሁሉ ላይ አፈሳለሁ ማለት ነው። ምክንያቱም እግዚአብሔር ኪዳኑን እንዴት ሽፍት እንዳደረገ በማቴዎስ ወንጌል ላይ ስናይ ለገዛ ወገኖቹ መጣ፣ ግን የገዛ ወገኖቹ ስላልተቀበሉት ለተቀበሉት ሁሉ በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ስልጣን ሰጠ ይላል እና ከዛ በኋላ ደግሞ በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ። ስጋ የለበሰ ሁሉ ማለት ሁሉ ሰው አይደለም፣ ግን ለተቀበሉት። ለዚህ ጌታ ኢየሱስም ብሏል፣ እኔ ብሄድ ይሻላቸዋል፣ ከኔ ሌላ አጽናኝ ይመጣላቸዋል፣ እሱ እናንተ ታውቁታላችሁ። ጌታ እኔ መጀመር ከሱ አባቴና እኔ መኖሪያ እናደርጋለን፣ ከዛ በኋላ መንፈስ ቅዱስን ይመጣል ነው ያላቸው እና ይህን ትንቢት በኢዩኤል መጽሐፍ ላይ እናገኛለን። ቀጥሎ የሚመጣው ሶስተኛው ከታናናሾቹ ነቢያት የሚመጣው ሶስተኛው መጽሐፍ አሞጽ ነው። 9 ምዕራፎች አሉት። ይሄ ነው አሞጽ ነው ዋርካ ጠባቂ። ባለፈው ሆሴ ተጋጭቶብኛል። አሞጽ በዳግማዊ ዮርባም ዘመነ መንግስት ልክ እንደ ሆሴ ማለት ከሆሴ ጋር አንድ ዘመን ውስጥ የነበሩ ነቢያቶች ናቸው። እና አሞጽ በእግዚአብሔር ከመጠራቱ በፊት ላም ጠባቂና ዋርካ ለቃሚ ነው። እሱ ራሱ ነው አሞጽ ላይ ሄዳችሁ ብታዩት። ምክንያቱም ትንቢትን አንፈልግም አሉት። ለመጀመሪያ እሱ በኢየሩሳሌም ማለት ከሁለቱ ነገድ እዛ ቤተልሔም ውስጥ የተወለደ ሰው ነው፣ ግን ትንቢት ሄዶ የሚናገረው ለአስሩ ነገስታት ነው። ስለዚህ መስማት ስላልፈለጉ ተመለስ አሉት። አንሰማህም የምትለውንም እንደገና ደግሞ ወደ አገር ወደ ኢየሩሳሌም ተመለስ፣ ለእኛ አንተ አቅም እንትን የለህም፣ ተመለስና እዛው ትንቢት ንገራቸው፣ ትንቢትህን እዛው ተናገር ሲሉት፣ ኧረ እኔ እኮ ትንቢት ተናጋሪ የነብይም ዘር አይደለሁም ካህን ምን አይደለሁም ዋርካ ጠባቂና ላም ጠባቂና ዋርካ ለቃሚ ነበርኩኝ፣ እግዚአብሔር ነው የላከኝ ወደ እናንተ፣ እባካችሁ ስሙ ቢላቸው ኖ ብለው እንዲመለስ። ስለዚህ ከተመለሰ በኋላ እዛም ትንቢት እንደተናገረ ነው። አሞጽ በሚናገርበት ጊዜ በምቾት በግዴለሽነት የሚኖሩ የሰማሪያ ሰዎች ማለት አስሩ ነገስታት ማለት ናቸው። በጽኑ ነው የገሰጻቸው ግፍና ጣዖትን አምልኮን ትተው ወደ እግዚአብሔር እንዲመለሱ፣ ወደ ጽድቁን እንዳይሸሹት ወደ ጽድቁ እንዲመለሱ፣ ስለ እስራኤል መማረክ እንደሚማረኩ ቀድሞ ነው። ኢቨን እንኳን እኔ ይገርመኛል እግዚአብሔር ትንቢት ነቢያቶችን ለሁለቱ ነገድ ብቻ አይደለም የሚልከው ለአስሩ ነገድ ትተው ጣዖት እያመለኩ ግን እግዚአብሔር ህዝቡን የሚመለስ ካለ እንዲመለስ ደግሞም አይተናል። በዜና ላይ የተመለሱም ነበሩ እየተነሱ እንደውም አገሩን እየለቀቁ ወደ ይሁዳ ሁሉ የመጡ ሰዎችን አይተናል። አሉ ሰዎች የሚመለሱ ስላሉ እንዲመለሱ ነው። የእስራኤልም መማረክ የተነበየ ነው። በኋላም ወደ ሀገሩ ያው እንዳልኩት እንዲመለስ በምዕራፍ 7 ላይ ከ10 እስከ 17 ማየት ትችላላችሁ። ተመለስ ብለውት ከሀገራቸው እንዲወጣም ጠይቀውታል። የአሞጽ ትንቢት ያተኮረው በፍርድ ላይ ነው። ነገር ግን ወደ ፍጻሜው ዘመን እስራኤልም ለአህዛብ ደህንነትን ለእስራኤልም ለአህዛብም ደህንነትና ሰላም እንደሚመጣ በመጨረሻ ተናግሯል። ያዕቆብን ፍጻሜ አይቶታል። ያዕቆብን የወደቀችውን የዳዊትን ድንኳን መልሳለሁ የሚል አለው በአሞጽኛ 11 ላይ። ከዛ ሐዋርያት ሥራ 15 14 ላይ እዛ ይጠቀሳል፣ ይሄ ራሱ ይጠቀሳል። ስለዚህ የወደቀችው ዳዊት የዳዊትን ድንኳን መልሳለሁ በክርስቶስ ነው እንግዲህ የሚመለሰው። እና ሐዋርያት ሥራ እሱን ያነሱታል። እንደዚህ ብሏል ለአባቶቻችን እና ነቢያት እንደዚህ ብለዋል፣ ያቺ የወደቀች የዳዊት ድንኳን እሱ ነው ክርስቶስ ነው ብለው ሐዋርያት ሥራ ላይ ሲሰብኩበት እናያለን። ትንቢተ አብዲው የሚባል ቀጥሎ አራተኛው ከትንሾቹ መጽሐፍ አንድ ምዕራፍ ብቻ ያለው አብዲው የሚል ትንቢት ይመጣል። አብዲው ማለት የእግዚአብሔር አገልጋይ ማለት ነው። እግዚአብሔር አገልጋይ ማለት ነው አብዲው ማለት። የአብዲው ትንቢት ያተኮረው በኤዶምያስ ላይ ነው፣ ማለት በኤሳው ዘሮች ላይ ነው ያተኮረው። ፍርድ ነው የሚናገረው። ኤዶምያስ የሚባሉት የኤሳው ዘሮች ከጥንት ጀምረው ለያዕቆብ ዘር ጠላቶች ናቸው፣ ያው እናውቃለን። እና በጠላትነት እየተነሱ ዘፍጥረት 25 23 ላይ ማየት እንችላለን። አሞጽ 1 11 ላይ ያንን ነው የሚነግራቸው። ምንድን ነው ያደረጉት? በመከራቸው ቀን በተለይ ባቢሎናውያን መጥተው በሚያቃጥሉበት በሚማርኳቸው ጊዜ እነሱም ተጨማሪ ሆነው ወቅተዋቸዋል፣ ገፍተዋቸዋል፣ ሊያስጠጓቸው አልፈለጉ። ስለዚህ እግዚአብሔር በዚህ በጣም እንዳዘነ ነው የሚነግራቸው። ይሄንን ልንገራችሁ ቅዱሳን፣ እግዚአብሔር ቀጣ ሰውን ብላችሁ ክሰባችሁ ጭጭ ነው ማለት ያለ እግዚአብሔር ከሆነ ቀጥ ተባባሪ አይፈልግም። የሚገርማችሁ ማንም እንዴት ተባበሩ አይፈልግም። እኔም ራሴ እንደዚህ ልጆቼን አሁን ስቀጣ ሰው በይ በይ ቢለኝ አላለም። እናቴ እንደዚህ ነበረች። ስትቀጣ ሰው እንትን ካለ አቁማ ታቆማለች መግረፏል። እውነት ነው። እንደሱ ነው። እግዚአብሔር አባት ነው፣ አይወድም የሚተባበረው። ቅጣ ቅጣ የሚለው ሰው አይፈልግም። ስለዚህ ነው ይሄን ነው ፍርድ ነው የሚነግራቸው። አላገስም፣ አልሸፈንከውም፣ አልተቀበልከውም እና ስማ ይላቸዋል። በምዕራፍ 1 18 ላይ ያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባል አደርገውና ኤሳው ግን ገለባ ይሆናል ይላቸዋል። ያዕቆብ ቤት እሳት አድርጌ የዮሴፍን ቤት ነበልባል አድርጌ አስነስቼ አንተ ደግሞ ገለባ ሆነ ይበሉሃል። መጨረሻ ላይ በመከራ ቀን ናቡከደነጾር ኢየሩሳሌም ባቃጠለ ቀን አንተ ተጨምረህ መከራ ጨምረህባቸዋልና አልተውህም የሚል ነው የትንቢተ አብዲዩ ትንቢት። ከዛ ቀጥሎ አምስተኛው ትንቢተ ዮናስ የሚባል አራት ምዕራፍ፣ እሷ በጣም የታወቀ ነው። በአዲስ ኪዳን መጽሐፍም ይታወቃል። ብዙ ሰው መጽሐፉ ልክ እንደ ታሪክ ስለሚያወራ ሄዶ እንደዚህ አድርጎ እንደዚህ ከሚል ይልቅ ታሪኩ የእሱ ታሪክም ይበዛል እና ኢንተረስቲንግ ነው። የራሱ የነብዩ ህይወት ኢንተረስቲንግ ነው። ዮሐንስ ማን ነው? ዮናስ ማለት እርግብ ማለት ነው እና በዳግማዊ ኢዮርብዓም ዘመነ መንግስት የነበረ ነብይ ነው። ዮናስ መመሪያ በገሊላ ይኖር የነበረው በገሊላ ከተማ አባቱም አማቴ ይባል የነበረ እንደሆነ በሁለተኛ ነገስት 14 25 ላይ ወይም ዮናስ አንድ አንድ ላይ ማየት እንችላለን። ኢዮርብዓም የሶርያን አባሮ የእስራኤልን ድንበር እግዚአብሔር እንደሚመልስ ኢዮርብዓም ሶርያንን እንደሚያባርር እንደሚቀጣ የእስራኤልን ድንበር እንደሚመልስ ዮናስ ነበር የተናገረው፣ አድርጓል። ኢዮርብዓምም እግዚአብሔር ሄዶ በነነዌ ላይም ስብከት እንዲሰብክ ታዞ ነበረ፣ ግን ያንን አልቀበልም በማለት ያው በመርከብ ገብቶ ሊጠፋ ሞከረ። እግዚአብሔር አውሎ ንፋስን አስነስቶ ከዛ ትልቅ አሳ በማዘጋጀት በአሳው ሆድ ውስጥ ለሶስት ቀን ቆይቶ ወደ ነነዌ ተመልሶ ያንን እንዲሰብክ ነው። እነዚህ ነነዌ በጣም ጨካኝና አረመኔ የሆኑ ሰዎች ስለነበሩ ነው ዮናስ እንዲቀጡለት የፈለገው። እስራኤልን በተለይ ይበድለዋል ብሎ ስለሚያስብ ጠላቱ ለጠላቱ ይቅር ማለት ያስቸገረው ሰው ስለሆነ መናገር ምሕረት እንዲደረግላቸው አልፈለገም። ለምን? ይህ ነው እግዚአብሔር ሰው ከተጸጸተ እንደሚመለስ ያውቃልና ለዛ ነው ያልፈለገው። ነገር ግን እግዚአብሔር ሄዶ እንዲናገር እውነትም ሲናገር ተጸጽተው ተመለሱ፣ ግን ነብዩ አላስደሰተውም ያ ነገር። ስለዚህ በአንዲት ቅል በአንድ ሰዓት በቅላ በአንድ ሰዓት በደረቀች ቅል እንዳስተማረው እዛ ታሪክ ላይ እናያለን። እግዚአብሔር ለሕዝብ የሚራራ ከተመለሱ የሚመለስ አምላክ፣ ለሕፃናት፣ ለአሮጊቶች፣ ለሁሉን የሚጠነቀቅ አምላክ መሆኑን እዚህ ላይ ነው የምናየው። ሕዝቡም ባይሆኑ እግዚአብሔር ፍጥረት ሁሉ የራሱ ነው፣ የእሱ እጅ ስራ ነው ሁሉ ከተመለሰ። ስለዚህ ነው የሰውን አናቀውም። ሰው በምን መንገድ እንደሚሄድ ምን አይነት ህይወት እንዳለው ሰውን አናቅም፣ ግን እግዚአብሔርን ነው የምናቀው። አንድ ነገር የምናቀው እግዚአብሔር ነው፣ እግዚአብሔር ጻድቅ አምላክ መሆኑን። ስለዚህ በዮናስ መጽሐፍ ይሄን ነው። ስለዚህ በጊዜው ተመለሰ ነነዌ፣ ማቅ ለብሰው አመድ ነስንሰው ወደ እግዚአብሔር ስለተመለሱ እግዚአብሔር ፍርዱን እንዳነሳ እንደተመለሱ እዛ መጽሐፍ ላይ እናያለን። ትልቁ ጌታ ኢየሱስ ክርስቶስም የዮናስን ከአባሳ ሐውድ ውስጥ የነበረበት ምሳሌ ከራሱ ትንሣኤ ጋር አስታኮ አስተምሯል። ልክ ዮናስ በሶስት ቀን በሶስት ሌሊት በአሳ ሐውድ ውስጥ እንደሚሆን ክርስቶስም በምድር ከርሱ ሶስት ቀን ሶስት ሌሊት እንደሚሆንና እንደሚነሳ ጌታ ኢየሱስ ክርስቶስ በማቴዎስ 12 ከ39 እስከ 39 ጀምሮ እዛ ላይ እናያለን። ሉቃስ 11 30 ላይም እሱን ይናገራል። ቀጥሎ የሚመጣው መጽሐፍ ስድስተኛው መጽሐፍ ትንቢተ ሚክያስ ነው። ሰባት ምዕራፎች አሉት። ሚክያስ ማለት እግዚአብሔር የሚመስል ማን ነው ማለት ነው። በአካብ ዘመነ መንግስት ትንቢት የተናገረ በሰማርያ ይኖር የነበረ ሰው ነው። ሚክያስ የተነበየው ትንቢት እግዚአብሔር እስራኤልን እንደ መንጋ ይሰበስባል፣ ኢየሩሳሌምን አጽንቶ ይሰራል፣ ህዝቡን እግዚአብሔር ይፈልጋል። ይሄ የሚፈጸመው ደግሞ በክርስቶስ እንደሆነ ምዕራፍ 5 ላይ ከሁለት ጀምሮ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይመጣል ብሎ ስለ ክርስቶስ ኢየሱስ ትንቢት የተናገረ ነው። ሚልክያስ ተመለሱ ቢልም ልክ እንደ ሌሎቹ ነቢያት ቢልም ግን በውስጡ ክርስቶስ ኢየሱስን ነበር ፖይንት ያደርግ የነበረው። ቀጥሎ ሰባተኛው የትንቢት መጽሐፍ ትንቢተ ናሆም ነው። ሶስት ምዕራፍ አለው። ናሆም ነው። ናሆም ማለት መጽናናት ማለት ነው። ናሆም አሁን ስለ ነነዌ ነው ውድቀት ነው ያየው። እንግዲህ በዮናስ በኩል ትንቢት ተነግሯቸው ተመልሰው ተጸጽተው እግዚአብሔር ተመልሶ ነበረ። ግን ነነዌ በዚህ ጊዜ በሚናገርበት ጊዜ የከፋ ነገር ውስጥ ገብተው ነበረ። የሰው ቆዳ ይላሉ በታሪክ። አሁን እንግዲህ በሰሞኑን የምናየው ሰዎችን በሳት ያቃጥላሉ፣ ሊትራሊ አይደለም። ያ እነዚህ ሰዎችም ነነዌም እንደዛ ነበሩ። የሰው ቆዳ ከነ ህይወቱ ይገፉ የነበሩ በጣም ጨካኝና ረመኔ ህዝቦች ነበሩ። ስለዚህ ናሆም ቁጣና ፍርድ እንደማይቀርላቸው ነው ለነነዌ ነው ትንቢቱን የተናገረው። እና ያየውም ራእይ ያንን ነው። ይሁዳ ንጉስ በዮስያስ ህዝቡን ወደ ቃል ኪዳን በመለሰበት ወይም ነነዌ ከወደቀች በመውደቋ መካከል የተተነበየ ትንቢት ነው። ዮናስ ዘመን ነነዌ ከክፋቷ እንግዲህ በፊት ተመለሰች እንዳልኩት፣ ግን አሁን ወደ ክፋታቸው በጭካኔያቸው ስለባሱ እግዚአብሔር ፍርድን ከአምላክ እጅ እንደሚቀበሉ የነነዌ ጥፋት እና የነነዌ ጥፋት ምክንያቱ እዛ በዝል በግልጽ ተዘርዝሯል። ምን አይነት ሰዎች ስለሆኑ ለምን ጥፋት እንደሚያገኛቸው ተናግሯል። ናሆም ላይ ትልቁ የማይረሳ መጽንትኑ ምዕራፍ 1 ቁጥር 7 ላይ ያለው ነው። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ የሚታመኑትን እርሱ ያውቃል የሚለው ትልቁ የማይረሳ እንትን ነው። እግዚአብሔር መልካም አምላክ ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር የሚታመኑበትን እሱ ያውቃል። ኢቭን እንኳን በእንደዚህ አይነት ህዝብ መካከል ቢሆንም ሰዎች ካሉ እግዚአብሔርን የሚተማመኑ እግዚአብሔርን ተስፋ የሚያደርጉ ቢኖሩ እሱ መልካም አምላክ ነው፣ በመከራ ቀን መሸሸጊያ ነው፣ አያጠፋም። እርሱ ደግሞ የሚተማመኑበትን ያውቃል። ለዚህ ነው የምነግራችሁ ወዳጆቼ፣ በምንም አይነት ዘመን ውስጥ እኛ ከእግዚአብሔር ጋር ስላለን እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያችን ነው። እሱ ያውቃል፣ ሁሉን ያውቃል፣ የሚያደርገውን የሚያውቅ ነው። ሊወስደን እንኳን ከፈለገ በክብር ነው። ሳናቀው ችግሩ መከራውን ከእሳት ውስጥ ብንገባ እሳቱ ሳይፈጀን መውሰድ የሚችል አምላክ ነው። አያችሁ ሰዎች፣ እውነት ነው ስቃይና መከራ በዚህ ምድር ላይ አለ፣ ከባድ ነው። ግን እግዚአብሔርን በመተማመን የሚጠባበቁ ሰዎች ኃይላቸውን ያድሳሉ የሚለን ለዚህ ነው። ትንቢተ ዕንባቆም ደግሞ ከነቢያቶቹ ትንሹ ስምንተኛው ትንቢተ ዕንባቆም ይባላል። ይሄ ሶስት ምዕራፍ ያለው ነው። ትንቢተ ዕንባቆም የተነበየው በይሁዳ በነቢያቱ በኤርምያስ ዘመን እንደነበረ አይጠረጠርም። ያው ከከለዳያ ምክንያቱም ዕንባቆም ኦልሞስት መጨረሻው የኢየሩሳሌም ውድቀት ላይ የነበረ ነቢይ ነው። በዜና መጨረሻ ላይ እንደምናየው ካህናቱን በደሉ፣ ህዝቡ በደለ፣ ነገስታቱ በደሉ እና ይሄ በጣም ጭንቅላቱን ያዞረው ነቢይ ነው። ትንቢተ ዕንባቆም ነብድ ነው። ትንቢት የሚለየው ለሰዎች ሄዶ እግዚአብሔር እንዲህ ይላል አይደለም፣ ከእግዚአብሔር ጋር ከራሱ ጋር ነው የሚከራከረው። እንዴት አይኖችህ ያሉ እንዴት ይሄ የሆነው አይኖችህ እንዴት ኃጢአትን ይመለከታሉ? አንተስ ችለሽ እኛንስ እንዴት እንደዚህ ታሳየናለህ? የሚል ጥያቄዎችን ወደ እግዚአብሔር ግፈኞች፣ ለምን ለግፈኞች መልካም ነገር ይሆናል? ግፈኞች እንዴት በግፋቸው እየባሱ ይሄዳሉ? እንዴት ዝም ትላለህ? የሚል ነው። እግዚአብሔር መልስ ከለዳውያንን እልካለሁ ነው የሚለው። ይመጣሉ፣ ለግፈኞች ፕላን አለኝ ሲለው እንዴ እነሱ ከለዳውያን ደግሞ እነሱ ከኛ የባሱ ኃጢአተኞች አይደሉም ወይ? እግዚአብሔር የሚገርማችሁ ኃጢአተኛን በኃጢአተኛ ነው የሚቀጣው፣ ኃጢአተኛን በጻድቅ አይቀጣም። ለምን? ጻድቁን ኃጢአተኛ ስለማያደርገው። እግዚአብሔር ሊቀጣ ሲያስብ ኃጢአተኛን በኃጢአተኛ ነው የሚቀጣው። ስለዚህ አዎ አለው፣ አሁን አንተ በቃ ዝም በል፣ እኔ ፕላን አለኝ። ጻድቅ ግን በእምነቱ በህይወት ይኖራል። ስለዚህ መጽሐፉ ላይ እንደምናየው ምናልባት ባቆም ዳንኤልንም ሳያየው አይቀርም ይላሉ። ከዳንኤል ጋርና ይሄንን የናቡከደነጾርን ሳር መብላትም ሳያይ አይቀርም። ምክንያቱም ው ብሎ ነበር፣ ዝም በል አይ ሀቭ ፕላን አለው እግዚአብሔር። ለምን? ፕላኑን እኛ ጨርሰን ስላየ ነው። 70 ዓመት ናቡከደነጾር ራሱ በትዕቢቱ 7 ዓመት ሳር በልቶ እንደገና በንስሐ ተመልሶ እግዚአብሔር በአሕዛብ ነገስታት ነው እንደገና ወደ አገራቸው እንዲመለሱ ያደረገው። እና ዝም በል አለው፣ ፕላን እኔ አለኝ። አንድ ነገር ሳረግ አደገም በእምነቱ በህይወት ይኖራል። ሁልጊዜ እንደዛ ነው። በክፉ ዘመን ኮስችን በበጽ ምን ነው ዋይ ዋይ እግዚአብሔር እንዴት ዝም ይላል? እንዴት ይሄ ሲደረግ ጭጭላል ምንል ሰውንም ከእንባቆም መማር አለብን። ጻድቅ በእምነቱ ነው ጭጭ ብሎ ነው የሚኖረው። በእምነቱ በማ እግዚአብሔር ላይ ባለው እምነት በእምነቱ በህይወት ይኖራል። ጻድቅ በእምነቱ በህይወት ይኖራል ይለዋል። እና ሕዝቅያስ፣ መናሴ፣ ዮስያስ፣ ዮአኪም እነዚህ በነበሩበት ዘመነ መንግስት የነበረ ነው እንባቆም እና የእነሱን ክፋት ያየ ሰው ነው። ስለዚህ የትንቢተ እንባቆም መጽሐፍ ጥያቄ ነው። ለምን እግዚአብሔር ዝም ይላል? ለምን ኃጢአት እያየ ጭጭ ይላል? ባህሪውስ ይፈቅድለታል ወይ ነው? እግዚአብሔር ደግሞ ፕላን አለኝ፣ ማረገውን አውቃለሁ። እዚህ ለ70 ዓመት ገቡ። ከ70 ዓመት በኋላም እንደገና አሕዛብን ንግስት ደግሞ መልሶ እንደገና እንደ ውሃ ፈሳሽ ነው ነገስታትን የሚያደርገውና እንደገና እንደሚመልስ ያየንበት መጽሐፍ ነው። ስለዚህ እንባቆም ዳንኤል መጽሐፍ ውስጥ አብሮ በዳንኤል ዘመን የነበረ ታሪክ እንደሆነ እናያለን ማለት ነው። ከ9ኛው መጽሐፍ ሶፎንያስ የሚባል 3 ምዕራፍ አለው። ሶፎንያስ ማለት እግዚአብሔር ሰውሯል ማለት ነው። ሰውሯል ወይም ደብቋል ማለት ነው። እና ሶፎንያስ እንደ ኤርምያስ በኢዮስያስ ዘመነ መንግስት በይሁዳ የነበረ ነብይ ነው። በምዕራፍ አንዳንድ ላይ ማየት እንችላለን። እንደውም እዛ ላይ እንደሚለው ንጉስ ሕዝቅያስ የቅድመ አያቱ እንደሆነ ነው እዛ ላይ የምናየው። ሶፎንያስ ትንቢት ኢዮስያስ መንገስ በጀመረ ጊዜ ኢየሩሳሌም ከመናሴ ከአሞን ክፋት የተነሳ በኃጢአት የተሞላችበት ጊዜ ነው። ሶፎንያስ በይሁዳ ላይ ብቻ ሳይሆን በምድር ሁሉ ላይ ስለሚመጣው የእግዚአብሔር ቀን የእግዚአብሔር ፍርድ ተናግሯል። እግዚአብሔር ለሚፈልጉት ትሑታን ተስፋ እንደሚሰጣቸው፣ በመጨረሻም ከተበተኑበት ሁሉ እንደሚሰበስባቸው፣ አዲሲቱን ኢየሩሳሌምን እግዚአብሔር እንደሚሰራ በዚህ በሶፎንያስ ላይ እናያለን። ከሁሉ በላይ የሚመጣውን ፍርድ የመጨረሻውን ፍርድም የተናገረ እሱ ነው። በልዩ ልዩ ህዝቦች ላይ የሚመጣ ቁጣ እንዳለ በይሁዳ ላይ ብቻ ሳይሆን በእስራኤልም የተበተኑትን መጨረሻ እንደሚሰበስብ ነው። 10ኛው ትንቢተ ሐጌ የሚባል 2 ምዕራፍ ያለው ይመጣል። ይሄ ትንቢተ ሐጌ ከእዝራና ከነህምያ ጋር የነበረ ነው። ስለዚህ ከምርኮ በኋላ ነው ማለት ነው። እስካሁን የነበሩት በምርኮ በፊት፣ ከምርኮ ውስጥ እና ከምርኮ በኋላ ስናያቸው፣ ትንቢተ ዘካርያስ ደግሞ በምርኮ ውስጥ እና ኢየሩሳሌም ከተመለሱ በኋላ ያሉ ነቢያት ናቸው። እና በኢየሩሳሌም ለነበሩት ማለት ለተመለሱት እና መቅደሱንና ቅጥሩን እንዲሰሩ ካነቃቁት ነቢያት ሐጌ እና ዘካርያስ ናቸው ያሉት። እና ከሳምራውያን ተቃውሞ የተነሳ መቅደሱን ለ16 ዓመት ወረዲ መሰረቱን ጥለው ተደስተው እግዚአብሔር መሰረቱን በመጣላቸው ብዙ ዝማሬን አቅርበው አቅሰው ደስ ብሏቸው፣ ነገር ግን ዙሪያቸውን ተቃውሞ ስላስነሱባቸው ፈርተው ለ16 ዓመት አቆሙት። ስለዚህ ሐጌ ተነስቶ የእግዚአብሔርን ቤት ለመስራት ተነሱ የሚል ወቀሳ አቀረበ። እግዚአብሔር ከእናንተ ጋር ይሆናል፣ አይዟችሁ፣ ይረዳችኋል የሚል ማበረታቻ ሰጠ። እግዚአብሔር ይባርካችኋል የሚል ተስፋም ሰጣቸው። እግዚአብሔር ዘሩባቤልን ከፍ ከፍ ያደርጋል፣ ዘሩባቤል እጆች የጀመሩትን የዘሩባቤል እጆች ይጨርሱታል፣ ተነሱ ብሎ እንዳነቃቃቸው እዛ ላይ ነው የምናየው። ቀጥሎ ያለው ትንቢተ ዘካርያስ ነው። 14 ምዕራፍ አለው። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። ከሐጌ ጋር የነበረ ነው። ዘካርያስ ከሐጌ ከእዝራ ከነህምያ ጋር የነበሩ ናቸው፣ ከምርኮ በኋላ ማለት ነው። ስለዚህ ይሄ ሐጌ መቅደስ እንዲሰሩ አሁንም የሚያነሳሳ ነው። ለመቅደሱ እንዲሰራ ከአነሳሱት ነቢያት አንዱ ነው፣ ከሐጌ ጋር ሆኖ ማለት ነው። ወደ እግዚአብሔር ተመለሱ የሚል ጥሪ አቅርቧል። የዘካርያስ የሚለየው ራሱ ህዝቡን ወደ ንስሐ ወይም ወደ ታድሶ የጠራ ህዝብ ነው። ምክንያቱም ተቀላቅለው ነበር የገቡት አይተናል እዝራ ላይ። ከአሕዛብ ሴቶች አግብተው ልጆች ወልደው ቋንቋቸው አዛጦ ሆኖ ነህምያና እዝራን ጭንቅላት እስከሚያዞሩ የደረሱ ናቸው። ዘካርያስ ግን በነቢይነቱ ከእግዚአብሔር መልእክት ይዞላቸው ይመጣል። ወደ እግዚአብሔር ተመለሱ፣ በቃ ጥሪ ያደርጋል። ቁረጡ፣ ለዩ፣ የተዋረደውን ከከበረ ለይ፣ ተነሳ፣ ወደ እግዚአብሔር ተመለስ። ስለ ምድር ሁሉ ስለ ምድር ላይ ስለሚሆነው ስለ እግዚአብሔር ፍርድ ጽዮንን ስለ መስራት እግዚአብሔር እንደሚነሳ ከነሱ ጋር እንደሚሆን በኢየሩሳሌም መፍረስ ጊዜ የተደረጉ የጾምና የለቅሶ ጊዜቶች ወደ ደስታ ባህላት እንደሚቀየሩ ትንቢት የተናገረ ሰው ነው። እግዚአብሔር ለፍርድ ለማዳንም ታላቅ አምላክ እንደሆነ መፍረድ ብቻ አይደለም ማዳንም ይችላል፣ መግደል ብቻ አይደለም ማዳንም ይችላል እያለ ስለማይረቡ አለቆች፣ ስለ እረኞች፣ ለራሳቸው ጥቅም ብቻ ስለሚኖሩ እረኞች ስለነሱ ተቃውሞ። ሌላው እግዚአብሔር በምድር ሁሉ ላይ እንደሚነክስ የተንበየ ነው። የዘካርያስ ጽሐፍ ምዕራፍ 14 ላይ ብታዩ እነሆ ምን ይላል? እነሆ እንደ ምድጃ እሳት የሚነድ ዘመን ይመጣል፣ ስሜን ለሚፈሩት ለና ግን የጽድቅ ፀሐይ ይወጣላችኋል። እነሆ መልእክተኛዬን እልካለሁ፣ መንገዴንም በፊት ያስተካክላል የሚሉ ምልክቶችን ዘካርያስ አቅርቧል። በምድር ላይ ሁሉ እግዚአብሔር እንደሚነክስ። ቀጥሎ 12ኛው መጽሐፍ ትንቢተ ሚልክያስ ነው። ሚልክያስ ማለት መልእክተኛዬ ማለት ነው። ሚልክያስ የእግዚአብሔርን ቃል ተቀብሎ ትንቢት የተናገረ ሰው ነው። ሚልክያስ ትንቢት በተናገረበት ጊዜ ነህምያ በእዝራ በነህምያ ዘመን ነው የነበረው። ስለዚህ ከሀጌ ከዘካርያስ ጋራ ሚልክያስም እዛ የነበረ ነብይ ነው፣ ከምርኮ በኋላ ማለት ነው። የትንቢቱ ዋና ሀሳብ እግዚአብሔር ህዝቡን ይወዳል። እስራኤል ግን የማይገባውን መስዋዕት ከሌላ ወገን ጣዖትን አምልኳል። ልክ እንደ ዘካርያስ ቆይ ዘካርያስ 14 ላይ ታላቅ የእግዚአብሔር ቤት ተራሮች ራስ ላይ ይቆማል የሚለውንም ክርስቶስ ኢየሱስን የአንድ ሺውን ዓመት ዘመን የመንግስት እዛ ላይ ዘካርያስ ላይ እናየዋለን። ሚልክያስ ህዝቡን እግዚአብሔር እንደሚወድ፣ እስራኤል የማይገባውን መስዋዕት እንዳቀረበ፣ ከሌላ ወገን ጣዖታትን እንዳመለኩ፣ በጨካኝ እንደሆኑ፣ አስራታቸውን እንዳልሰጡ፣ ጠቅላላ የእግዚአብሔር ህዝብ ስለበደለ እንዲመለሱ ነው። ስለዚህ እግዚአብሔር ያለበለዚያ ይፈርዳል። ሁሉም ተጸጽቶ ቢመለስ እግዚአብሔር ይባርካችኋል፣ ስለዚህ በቀዳዳ ኪሳችሁ አትክተቱ እያለ በትክክል ሰው የነበሩበትን ሽን እግዚአብሔር ያለውና ኑሯቸውን አንድ አይነት መሆኑን እያረጋገጠ የተነበየ በህዝቡ መካከል። መቼስ በሆነ ሐሰተኛ ነቢያትም ሄደን ማየት እንችላለን። አሜዚንግ! የእግዚአብሔር ሐሰተኛ ነቢያቶች ሁልጊዜ ይዟችሁ ጥሩ ነው ደህና ነው ደህና ነው የሚሉ ግን ትክክለኛ የሆኑት ነቢያት ከእግዚአብሔር ሰምተው ህዝቡ ያለው ደግሞ ህዝቡ ያውቃል እኮ የወደቀበትን ያውቃል። እነዛ ደህና ነው እያሉ ስሜታቸውን ቢያስደስቷቸውም ግን ትክክለኛውን ነገር ያውቃል። ስለዚህ እነዚህ እነ ሚልክያስ ትክክለኛውን እግዚአብሔርን እየሰሙ እግዚአብሔር ያለውን ያቀርቡ የነበሩ ነቢያት ናቸው። እና ህዝቡ ከተመለሰም በኋላ ወደ ተሐድሶ እንዲመጣ ከሰባ ዓመት የረሳውን አምልኮ የረሳውን ህግ እንዲያስታውስ የረዱ ነቢያቶች ናቸው። እንግዲህ እዚህ ጋር ያልቃል ማለት ነው። 12 ታናናሽ ነቢያት፣ 5 ታላላቅ ነቢያትን ዛሬ ያየነው። የብሉይ ኪዳን አሰሳ ዛሬ እንደ ጌታ ፈቃድ አልቋል። እግዚአብሔር የተመሰገነ ይሁን። ጠቅላላ አድርጌ ብናገር ምንድን ነው ያየነው? 5 የህግ መጽሐፍት አይተናል። ዘፍጥረት እንዴት እንደመጣን እግዚአብሔር እንደፈጠረን፣ ከዛ በኋላ ስለወደቀን ለውድቀታችን እግዚአብሔር ተስፋ ስለሰጠ ያን ተስፋ ቃል ማለት ነው። የተስፋ ህይወትና የተስፋ ቃል የተልኛ የተስፋ ህይወት ነው የመጣልን። ያኔ ግን ቃል ነበር። የተስፋ ቃል ሰጠ። ያን የተስፋ ቃል ቤት ያምጣው በአብርሃም ዘር አንድ ሰው እንደመረጠ ያን ዘር ወስዶ እንዴት አድርጎ በግብፅ ውስጥ ከቶ ታላቅ ህዝብ አድርጎ አውጥቶ በድል በምድረ በዳ 40 ዓመት እንደመራ 40 ዓመት ከመራቸው በኋላ እንደተናገረው ተስፋ ምድር እንዳወረሳቸው ኢያሱ ያሳየናል። ልክ ዘዳግም ሁሉን ደግሞ ሲጨርስልን ኢያሱ ታዲያስ ብለን የት ሄዱ እንዳንል ልክ እግዚአብሔር እንደተናገረው በዘፍጥረት 12 ላይ ለአብርሃምን ቃል እንደገባለት ያለውን እግዚአብሔር እንዳደረገ ያ ህዝብ ደግሞ ገብቶ ርስቱን እንደወረሰ ከዛ በኋላ መሳፍንት ይመጣል። መሳፍንት ህዝቡ ርስቱንም ቢወርስ እግዚአብሔርን እንደረሳ እግዚአብሔርን እንደረሳ ከዛ ሩት ላይ ደግሞ እግዚአብሔርን የሚያረሱ ሰዎች እንዳሉ እዛ ውስጥ እንዳላየን ከዛ እግዚአብሔር መሳፍንቶችን እንዳስነሳላቸው የ300 ዓመት ታሪክ ነው። የተለያዩ መሳፍንትን እያስነሳ እግዚአብሔር እንዴት ሲጮሁ እንደሚመለስ ከዛ አንደኛ ሳሙኤልና ሁለተኛ ሳሙኤል መጣ። ሳሙኤል ካህን፣ ነቢይና መስፍን አድርጎ እግዚአብሔር እንዳስነሳላቸው፣ ግን ሳሙኤል ሲያረጅ ልጆቹ ጉቦኞች ስለነበሩ እግዚአብሔርን ንጉሥ አንግስልን አሉ። ከዛ ሳኦል ይመጣል። ከዛ ሳኦል ቀጥሎ ሳኦልን እግዚአብሔርን አቀው ዳዊት ይመጣል። ከዛ ነገስታት ከዳዊት ዘር ቀጥሎ እያለ ይመጣና ሰለሞን ላይ እግዚአብሔርን ሰለሞን ስለበደለ መንግስቱ ለሁለት እንደተቀደደና ሁለት ለሁለት መንግስቱ እንደተከፈለ አስሩ መንግስትና ሁለቱ መንግስት እንደመጡ። ስለዚህ ከዛ በኋላ እነ ዜና እነ ነገስት ሁሉ ይሄንን ሁለት ነገስታት ታሪክ እያያዙልን በአንደኛ ነገስትና በሁለተኛ ነገስት የሁለቱንም ነገስታት ታሪክ ስናይ፣ በዜና ግን ጨርሶ በዳዊት ላይ ያተኮረ። ምክንያቱም ክርስቶስ ኢየሱስ የሚመጣው በዘር ግንዱ በዳዊት ላይ ስለሆነ ከክህነቱ ጋር ከመቅደሱ ጋር ከመንፈሳዊ ሁኔታው ጋር በዝራ ስለተጻፈ እዛ ላይ እንዳተኮረና ለ70 ዓመት እውነትም እግዚአብሔር እንደተናገረ በሙሉ የነቢያቱ መጽሐፍ እዚህ ውስጥ ነው የሚገቡት። ከዛ እግዚአብሔር እንዳለ 70 ዓመት ለባርነት አሳልፎ ሰጣቸው። ከ70 ዓመት በኋላ አወጣቸው። ከወጡ በኋላ እነ ነህምያ መጡ። እነ ዕዝራን እናያለን። ተሰራ። ስለዚህ አሁን በመካከል እነዚህ የመጨረሻው ሚልኪያስ የመጨረሻው መጽሐፍና ማቴዎስ ላይ ጨለማ ዘመን የ500 ዓመት ልዩነት ማለት ነው። የጨለማ ዘመን በመካከል ይገባል። ስለዚህ በጨለማ የተቀመጠ ህዝብ ብርሃን አየ የሚለው አዲስ ኪዳን ለዚህ ነው። ስለዚህ በዚህ ጋፕ ውስጥ ወደ አዲስ ኪዳን ስንገባ እነዚህ እንግዲህ እስከ መጨረሻው ድረስ እነዚህ ይመስላሉ። ሲሰኩ እንደዚህ ነው ታሪካቸው የሚመጣው ማለት ነው። ነቢያቶቹ በሙሉ ሄደው ነገስታቱ ታሪክ ውስጥ ነው የሚገቡት፣ ወይም ከውድቀታቸው ከኢየሩሳሌም መማረክ በፊት እንደ መማረካቸው ላይ ከዛ ከተማረኩ በኋላ የሚል ነው ነቢያቶቹ የሚገቡት ብለን መጽሐፉ አንድ ነገር ነው የሚያወራው። 39 የብሉይ ኪዳን መጽሐፍት አሉ። እነዚህ መጽሐፍቶች የሚያወሩት የእግዚአብሔርን እቅድ ያ ክርስቶስን እንዴት አድርጎ በሰው ዘር ውስጥ ወይም በመረጠው በአይሁድ ዘር ውስጥ አድርጎ ክርስቶስ ኢየሱስን ለማምጣት ያን ዘሩን እንዴት እየጠበቀ ሲሄድ፣ በዛው መልክ ደግሞ ከዓለም ጋር የተነካካውንም ነገር እንዳየን፣ ሌላ እንደነ ዳንኤል አይነት መጽሐፍቶች ደግሞ ወስደው እስከ መጨረሻው እስከ 1000 ዓመት መንግስት ከፍተው እንዳሳዩን። ስለዚህ የነቢያቱ መጽሐፍት ያለቀ ታሪክ ወይም የተፈጸመ ትንቢት ቢኖራቸውም ያለፈ ታሪክ አላቸው። ገና እየሆነ ያለ ታሪክ አላቸው። ደግሞ የሚሆን ታሪክ እንዳላቸው ለዚህ ነው ብሉይ ኪዳንን ዘግተን ማናስቀምጠው። አንድ ሰው እንደሱ ሲጠይቅ ሰምቼው ነበር። እንዴ ብሉይ ኪዳንን በቃ አዲሱ ኪዳን ከመጣ ብሉይ ኪዳንን ዘግተን? አይ አንዘጋውም። ለምንድን ነው ማንዘጋው? ያልተፈጸሙ ትንቢቶች ስላሉ፣ ገና ክርስቶስ ኢየሱስ ሁሉም በሱ ጠቀልላለሁ ስለተባለ ያልተፈጸሙ ትንቢቶች ስላሉን አንዘጋቸውም። ፕላስ ደግሞ ስዕሉን የክርስቶስን ፒክቸር የሚያሳዩ ክርስቶስን ሻዶ ሆነው የሚያሳዩኝንም ስለሆኑ ነው ብለናል። ስለዚህ በብሉይ ኪዳን መጽሐፍት ላይ የመጠናቸው ለትምህርታችን ነው። የእግዚአብሔርን ባህሪ ለማወቅ፣ እግዚአብሔርን በቅጡ ማንነቱን ለማወቅ፣ ምን አይነት አምላክ ምን ይወዳል፣ ምንድን ነው ደስ የሚያሰኘው ለማለት ከፈለግን የብሉይ ኪዳን መጽሐፍቶችን ስናጠና እግዚአብሔርን ባህሪውን እናውቃለን። ሌላው ለራሳችን ለትምህርት ነው። ከእግዚአብሔር ጋር በምን አይነት መንገድ ነው ብንራመድ የሚያዋጣን? በተለይ እኛ የአዲስ ኪዳን ሰዎች እግዚአብሔር ይመስገን እግዚአብሔር በልጁ ተገናኝቶናል። በልጁ በኩል በፍቅር መጥቶልናል። ስለዚህ የቀለለ ጸጋ ያለቀ ስራ ይዞ መጥቶ ወደ እኛ መጥቶልናል እና የእግዚአብሔር ስም ብሩክ ይሁን። ሰዓቴም ስለደረሰ እዚህ ላይ ጨርሳለሁ። እግዚአብሔር ስም ብሩክ ይሁን። አሁንም ይሄንን ማለት ፈልጋለሁ። በዚህ ሮም ውስጥ ያለ በዚህ ሰው ክርስቶስ ኢየሱስን እንደ ግል አዳኝ ያልተቀበልክ ግን አሁን በሚያር የደነገጥክ የፈራህ ሰው ብትኖር አንድ ነገር እነግርሃለሁ። እግዚአብሔር ልጁን ሰጥቷል። ሁልጊዜ በዘመን ውስጥ ሁልጊዜ ቁጣ፣ መከራ፣ ጭንቀት እንደዚህ ይቻለም ይሄ ያዘችው ከአዳም ውድቀት የተነሳ አዳም አሳልፎ የተሰጠውን ክብር ለሰይጣን አሳልፎ ስለሰጠ በተለይ ይቺን ዓለም እግዚአብሔር ግዛት ብሎ ስጦታ አድርጎ ነበር የሰጠው፣ ግን በውድቀቱ ለሰይጣን ስለሰጣት ለዚህ ነው የሚሆነው ሁሉ የሚሆነው እና አንድ ቀን ግን ክርስቶስ ኢየሱስ የተባረከ ተስፋችን መጥቶ የሚጠቀልልበት መልሶ ወደ ክብራችን የሚመልሰን ይችንም ዓለም እንደገና እሷ ራሷ በተስፋ ትጠብቀዋለች። ፍጥረት ሁሉ በተስፋ ክርስቶስን ይጠብቃል። ስለዚህ ወደ ክርስቶስ እንድትመጣ ጋብዝሻለሁ። የዘላለም ሕይወት ይሰጣል እግዚአብሔር። ስለዚህ መጨነቅ ዋጋ የለውም። ወደ እግዚአብሔር ግን ብንመጣ እግዚአብሔር እጁን ዘርግቶ ይጠብቀናል። ሁል ጊዜ የእግዚአብሔር እጆች እንደተዘረጉ ናቸው። እግዚአብሔር የሚመለሱት ይወዳል። እግዚአብሔር ወደ እሱ የሚመጡትን ይቀበላል። በምን በክርስቶስ ልጁን እስከሚሰጥ ድረስ ወዷል ዓለምን ልጁን እስከሚሰጥ። መቼስ ለእግዚአብሔር ሰው ይላል ሐዋርያው ራሱ ይላል ከውድቀቱ እኮ እንትኑ ጸጋው በልጧል ይላል። እግዚአብሔር አዳም የወደቀበት አወዳደቅ አስከፊ ቢሆን ግን እግዚአብሔር እኮ የሰጠው ጸጋ ይበልጣል። በኤፌሶን ላይ እንደዛ ነው ይላል፣ ጸጋው ይበልጣል። ስለዚህ በዚህ ጸጋ ተጠቅመን ወደ ክርስቶስ እንድንመጣ እጋብዛለሁ። የጌታ ስም ብሩክ ይሁን ወገኖቼ፣ ስለሰማችሁኝ ቅዱሳን ሁሉ እግዚአብሔር ስም ብሩክ ይሁን። ተባረኩ። ታውሱ፣ አትጭቁ። ኦኬ፣ መጨነቅ የእምነት ነቀርሳ ነው። ስለዚህ ከመጨነቅ እግዚአብሔርን ተስፋ ማድረግ ነው። እግዚአብሔር አለ፣ አምላክ ታላቅ አምላክ አለን። የተባረከ ተስፋችንን እንጠብቀው። ለዚህ ነው በዮሐንስ ወንጌል 14 ላይም ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ይሄ ባይሆን ባላልኳችሁ ነበር። ተመልሼ መጥቼ ወስዳችኋለሁ፣ እኔ ባለሁበት በዚያ እንድትሆኑ ተመልሼ መጥቼ ወስዳችኋለሁ ብሏል። እንደዚህ አይነት ጌታ ነው ያለው፣ እማይዋሽ ጌታ ነው ያለን። ስለዚህ ይመጣል፣ ኤኒ ሞመንት ይመጣል። ጊዜው ይመስላል በጣም በጣም የደረሰ ነው የሚመስለው እና የተባረከ ተስፋችን ኢየሱስን እንጠብቅ። የእግዚአብሔር ስም ብሩክ ይሁን። ጌታ ይባርካችሁ። ጸልዬ ጨርሳለሁ። እግዚአብሔር አምላካችን ሆይ እናመሰግናለን ስለነበረን ጊዜ። ጌታ ሆይ መጽሐፍ ቅዱስ ማር ነው ጌታ፣ ይጣፍጣል። ብንናገረው አያልቅም። የህይወት ውሃ ነው፣ ተቀርቶ ማያልቅ ምንጭ ነው። ጌታ ሆይ እናመሰግናለን። በኢየሱስ ክርስቶስ ምን የምጸልየው ወገኖቼ፣ ወንድሞቼ፣ እህቶቼ የቃል ፍቅር ይላክባቸው። የቃልህ ረሃብተኞች ይሁኑ፣ ለቃልህ ክብር ይኖራቸው፣ ቃልህን ይውደዱት። እግዚአብሔር ሆይ ዳዊትም እንዳለው ቃልህን በላሁት ጣፈጠኝ፣ ባሪያ ቃልህን ይወዳል እንዳለ ቃልህን እንወዳለን። ጌታ ይጣፍጣል። እናመሰግናለን። ወርቅ ነው፣ ከወርቅ ዝምዝም ሁሉ ይበልጣል ይላል ጌታ ሆይ። እውነት ነው፣ ቃልህ ይደነቃል። አንተ ያልከውን የምታረክ ምሕረተኛ አምላክ ቸረኛ መሆንን በቃልህ ላይ ስናይህ እግዚአብሔር ሆይ የምትደነቅ አምላክ ነህ። ስለን እኮ በዚህ መልክ ልንቀርጽህ አንችልም። እግዚአብሔር ሆይ ቃልህ የሚገልጽህን እኛ በምንም ነገር ገልጸን ልንናገር አንችልም። አንተ ምን አይነት አምላክ እንደሆን ቃልህ ብቻ የሚናገረው ይበቃል። እግዚአብሔር ሆይ እናመሰግናለን። አሁንም ጌታ ሆይ ዓለማችንን የምትቆጣጠር አንተ ነው። ያለንበትን ሲትዌሽን ሁሉ ገዝተህ ያስክ አንተ ነህ። እግዚአብሔር ሆይ እኛ ግን አይኖቻችንን በአንተ ላይ እናደርጋለን፣ ልባችን አርፎ እንኖራለን። ምክንያቱም አየና በቃልህ ላይ እግዚአብሔር ሆይ በታላቅ በጨለማ ዘመን ውስጥ እንኳን ከአንተ ጋር ሆኖ የሚኖሩ ሰዎች እንዴት አይነት ህይወት እንደነበራቸው አይተናል። ስለዚህ እግዚአብሔር ሆይ በአንተ ተደግፈን። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። እውነት ነው፣ የምትሸሽገን የምትሰውረን የምታሳልፈን ስለሆንክ እናመሰግንሃለን። ሁሉን ለአንተ አሳልፈን እንሰጣለን። ምድራችንን ባርክ። ይሄ አዲስ ዓመት ነው እግዚአብሔር ሆይ ለኢትዮጵያ 2010 አዲስ ዓመት ይሁን እግዚአብሔር። ሁሉ ነገር አዲስ ይሁን ጌታ ሆይ። ህዝባችን፣ ምድራችን ሁሉ አዲስ ይሁን እግዚአብሔር አምላክ። ክርስቶስ ኢየሱስ በቁመት በእውነት ተስለህ አንተ ከብረህ አንተ ታላቅ ሆነ የምትታይበት ዘመን ይሁን። በቅዱሳን ውስጥ መጀመሪያ እልሃለሁ እግዚአብሔር ሆይ፣ በሚያመልኩ በእውነት እግዚአብሔር ሆይ አንተን በሚያውቁ ሰዎች ውስጥ እልሃለሁ ጌታ ሆይ። አንተ ዋና ሆነ ታላቅ ሆነ ተፈላጊ ሆነ አንተ ትልቅ ሆነ እንድትታይ ከሁሉ ከስጦታ ይልቅ አንተ እግዚአብሔር ሆይ ህዝብ ከስጦታ ይልቅ አንተን የሚወድበት አንተን የሚፈልግበት ዘመን ይሁን ጌታ። እግዚአብሔር እናመሰግናለን። ቃልህም ደግሞ በእውነት የሚሰበክበት ዘመን፣ ነቢያቶቹ በእውነት አንተን የሚናገሩበት ዘመን፣ ሰው ክርስቶስን የሚያስተዋውቁበት ዘመን እንዲሆን እግዚአብሔር ሆይ እንለምንሃለን። የዚህ ዓለም ነገር በሙሉ ጊዜያዊ ነው፣ እውነት ነው። ዛሬ ታይቶ ነገ እኛ ነገ የኛ አይደለም። ሁሉ ዛሬ ታይቶ ነገ የሚጠፋ ነው። አየናው እግዚአብሔር ሆይ የምናየው እናያለን። ብዙ ዘመን የለፉበት ንብረታቸውን ሰዎች በሰከንድ አጥተውታል። ብዙ ዘመን እግዚአብሔር የገነቡትን ቢዝነስ ሰዎች በሰከንድ አጥተውታል። እግዚአብሔር ሆይ አንተ እኮ ትበልጣለህ ጌታ ሆይ፣ አንተ እኮ ትልቅ ነህ። ሰው እኮ አንተን ሲያገኝ ብቻ ነው ትልቅ ነገር። እግዚአብሔር ሆይ አይኖቻችን ተከፍተው ይህንን እንድናይ እግዚአብሔር ሆይ እንድትረዳን በኢየሱስ ክርስቶስ ስም እጸልያለሁኝ። ክብር ለአንተ ይሁን። በዚህ በሚሆነው ዙሪያችንን ባለ ነገር አእምሯችን እንዳይወሰድ እንዳይያዝ፣ ከዛ ይልቅ ተስፋችን የተባረክ ተስፋችንን ጌታ ሆይ አንተን የተባረከውን ተስፋችንን ክቡር ተስፋችንን አንተን እያሰብን እግዚአብሔር ሕይወታችን እንድንራም እንድንኖር እንድትረዳን እጸልያለሁ። ክብር ሁሉ ለአንተ ይሁን። በዚህ ሩም ውስጥ ሆነው ያዳመጡኝ ወንድሞቼ እህቶቼ ቅዱሳን በሙሉ የተባረኩ ይሁኑ። ጥበቃና ምሕረት በላያችን ላይ ይሁን ስለምጠብቀን በዙሪያችን ሺ በቀኛችን 10 ሺ ይወድቃል። መላእክቶችን ትልካለ፣ እግሮቻችን ተሰናክለው እንዳንወድቅ እጆቻቸውን ዘርግታ ያነሱናል። እግዚአብሔር በሚወዱት ሰው ዙሪያ መላእክቶቹን ይልካል ተብሎ ተጽፏል። የሚድኑትን የሚያግዙ አይደሉምን ብሏል አዲስ ኪዳንም። እግዚአብሔር ሆይ ስለ ጥባ ስለ ታላቅ ሰራዊት እናመሰግናሃለን። ከጸጉራችን አንዷ እንኳን አትወድቅም ያለ አባታችን ፈቃድና እናመሰግናሃለን፣ እናከብረሃለን። በአንተ ላይ ተማምነን በእኔ ተማምኗል፣ አስጥለዋለሁ፣ ስሜን አውቋል፣ ጋርደዋለሁ። እግዚአብሔርን በመተማመን የሚጠባበቁ ሰዎች ኃይላቸውን ያድሳሉ ተብለናል። እግዚአብሔር አንተን በመታመን እንድንኖር እርዳን። በሰላም ታሳድራታለህ። አንተን የምትተማመን በሰላም ጸጥ አርገ ታሳድራታለህና በሰላም አሳድረን። ክብር ሁሉ ሁሉን ሰጠንህ በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የጌታ ስም ብሩክ ይሁን። ተባረኩ። የጌታ ፈቅስ ዊክ እንተያያለን ወይ ክርስቶስ ካጣ ደግሞ እዛው እንገናኛለን። እሺ፣ ክብራችን ቦታ። የጌታ ስም ብሩክ ይሁን። አይዟችሁ፣ የተባረከ ተስፋ አለ። እሱን ብቻ ነው ማሰብ ያለብን። ተባረኩ።